Sounds Radio Taveno. ጤና ይስጥልን አድማጮቻችን ይህ የምትደምጡት በስቱኩል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደምግባትሽ ደንቆታል ለፍተን
ብዙ ጊዜ ብዙ ምጥና ጭንቀት በኢሃደግ ውስጥ ፈጥሮ የነበረው ግንባሩን በበላይነት ማን ይምራው የሚለው ጥያቄ ከብዙ ጣውረድና የፖለቲካ ግብግብ በኋላ ተጠናቆ ዶክተር አብይ አህመድ የኢሃደግ ሊቀመንበር ሆነው ተመርጠዋል። አንዳንድ ያፈተለኩ ዜናዎች እንደሚሉት ከሆነ በዚህ የፖለቲካ ግብግብ ላይ በሳልና በኢትዮጵያ የፖለቲካ ምድር ታይቶ የማይታወቅ እርምጃ ተወስዷል ይላሉ። እነዚህ ውስጥ አዋቂነን ባዮች እንደሚሉት ከሆነ ለዶክተር አብይ ስልጣን መረከብ በተለይ የአማራው ድርጅት የሆነው ብዕዴን ድምጹን አጥፍቶ የቆረጣ ምት በመምታት የወያኔን ቅስም በመስበር ድምጽ ላለመከፋፈል በማለት የራሱን ድርጅት ተወካይ አቶ ደመቀን ከውድድሩ እንዲወጡ በማድረግና ሙሉ በሙሉ ድምጹን ለዶክተር አብይ በመስጠት ዶክተር አብይ የኢሃደግ ሊቀመንበር እንዲሆኑ እገዛውን አድርጓል። እነዚሁ የውስጥ ምንጭ አዋቂዎች ነን ባዮች እንደሚሉት ከሆነ የመጨረሻው ምርጫ ሊካሄድ ሲል የቀድሞው ጠቅላይ ኃይለ ማርያም ደሳለኝም ከተቀመጡበት ተነስተው የምናገረው አለኝ በማለት እሳቸው ጠቅላይ በነበሩበት ጊዜ ያስፈራሯቸው እንደነበርና አንተንም ቤተሰብህንም እናስራቸዋለን ይላሉ ያስፈራሩኝ ነበር አላሰራ ብለውኝ ነበር ብለው እነገሌ ብለው ባይናገሩም ማለታቸው የደቡቦቹን ተወካዮች ስላስቆጣ 45 የደቡብ ድምጽ ውስጥ ከ45 የደቡብ ድምጽ ውስጥ 18ቱ ለካ እንደዚህ ነበር በማለት በንዴት ድምጻቸውን ወያኔ እንዲመረጥ ለፈለገው የወያኔ ፈረስ ለሆነው ለደቡብ ተወካይ ለሽፈራው ሽጉጤ ከመስጠት ይልቅ ለዶክተር አብይ ሰጠው እርፍ። የደቡቡ 18 ድምጽ ከኦህዴዱ 45 ድምጽና ከብዕዴኑ 45 ድምጽ ጋር ሲደመር 108 ይመጣና ወያኔ ሊያስመርጠው የነበረውን ሽፈራው ሽጉጤን በ49 ድምጽ በልጦ ለማሸነፍ ችሏል። የደቡብ ተወካዮች ከ45ቱ 18ቱ ለዶክተር አብይ ድምጻቸውን ከሰጡ ታዲያ አቶ ሽፈራው ሽጉጤ እንዴት 59 ድምጽ አገኙ ለማለት ለሚሉት መልሱ ወያኔ ካላት 45 ድምጽ 32ቱን ለሽፈራው ሽጉጤ ሰጠ ሲሆን 8 የህወሓት ተወካዮች ድምጻችንን አንሰጥም ብለው ተአቅቦ አድርገዋል። 3 የህወሓት ተወካዮችም በቦታውም ሳይገኙ ቀርተዋል። ታዲያ ይሄ ሁሉ ሲሆን ወያኔን ወክለው የተወዳደሩት ደብረ ጽዮን 2 ድምጽ ማግኔታቸው መረሳት የለበትም። እንግዲህ እነዚህ የውስጥ አዋቂነን ባዮች እንደሚያስረዱት ከሆነ ወያኔ ደብረ ጽዮንን ለማስመረጥ እንደማትችል አስቀድማ ታውቅ ስለነበር በአብዛኛው ድምጿን ለሽፈራው ሽጉጤ ብትሰጥም ስምንት የወያኔ ተወካዮች ለምን የድምጽ ታቅቦ እንዳደረጉና ሶስቱ ደግሞ ከነጩራሹ በቦታው ለምን እንዳልተገኙ የታወቀ ነገር የለም። በተለይም ደግሞ ወያኔ የፖለቲካ መመሪያዋ አልፋና ኦሜጋ የሆነውን የዲሞክራቲክ ሴንትራሊዝም በመጣስ ዶክተር ደብረጽዮን ካገኙት ሁለት ድምጽ ውስጥ መቼም አንዱ ድምጽ የራሳቸው እንደሆነ አይተረተረም አንዱን ድምጽ ማን እንደሰጠ ለማጣራትና ይህንን የዲሞክራሲ ሴንትራሊዝምን የጣሰውን ለማውጣትና እንደተለመደው ተሐድሶ ለማድረግ ሳይቀመጡ ይቀሩ ይሆን? ለማንኛውም ከላይ የተቀስኩትን የብዕዴን ድምጽ አጥፍቶ የቆረጣ ምት በመምታት ወያኔ ላይ ጎል በማስቆጠር ዶክተር አብይን እንዲመረጡ አድርጓል የሚለውን አባባል የሚያጠናክረው የአማራ ክልላዊ መንግስት የኮሙኒኬሽን ኃላፊ የሆኑት አቶ ንጉሱ ጥላሁን ለኢሃዴግ ብቁና ችሎታ ያለው መሪ ለመምረጥ በተደረገው ትግል ላይ ድርጅታቸው ብዕዴን የራሱን ድርሻ ተጫውቷል ማለታቸው ነው። ዶክተር አብይ አህመድ የኢሃዴግ ሊቀመንበር ተብለው በመመረጣቸው ፓርላማው በህጉ መሰረት የሀገሪቱ ትልቁ ፓርቲ የመረጠውን ሊቀመንበር ጠቅላይ ሚኒስትር አድርጎ ስለሚሾም እንግዲህ ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። ታዲያ ገና ጠቅላይ ሚኒስትር እንደሚሆኑ ስናስበውና በተለያዩ የማህበራዊ ሚዲያዎች ላይ የሚጻፉትና የሚነሱትን አርዕስቶች ስንመለከት ሁኔታው እጅግ አሳሳቢና አስደንጋጭ ነው። አንዳንድ ኢትዮጵያኖች ዶክተር አብይን ፈጣሪ ለኢትዮጵያ ህዝብ የላካቸውና ኢትዮጵያን ከገባችበት መከራና ችግር በተአምር ፈልቅቀው የሚያወጡ አድርጎ ይመለከታቸዋል። በዚህም የተነሳ ተአምር ይጠብቃል። አንዳንዱ ደግሞ እኚህ ሰውዬ ወያኔ የህዝቡን ትግል ለማዳከም ያስቀመጣቸው አሻንጉሊት ናቸው የሚናገሩትን አትመኑ ይላል። አንዳንዱ ደግሞ ትንሽ ጊዜ እንስጣቸው ይላል። እኛ እንደሚገባን ከሆነ ሰውዬው ብቻቸው ለኢትዮጵያ ታምር ይፈጥራሉ አንልም። የህዝቡን ትግል ለማዳከም ወያኔ ያስቀመጣቸው አሻንጉሊት ናቸው የሚለውም ውሃ አይቋጥርም። እሳቸው ስልጣን ላይ የመጡት ብሶት የወለደው የኢትዮጵያ ህዝብ በተለይም የወጣቱ ትግል ውጤት ናቸው። ዶክተር አብይ ብዙ ውስብስብ ችግርና መከራ ይጠብቃቸዋል። ይህን ውስብስብ ችግርና በዘመናት የተከማቸ መከራ ዶክተሩ ብቻቸውን ይወጡታል ብሎ መጠበቅ ሞኝነት ነው። እነዚህን ባጭርና በረጅም ከፋፍሎ መፍታት የሚገባቸውን ችግሮች ዶክተር አብይ እንዲፈቱ ከተፈለገ ለሰላም ለአንድነትና ለእኩልነት የሚደረገው ትግል ሳይዘናጋ መቀጠል ይኖርበታል። ዶክተሩ እስከዛሬ ሲናገሩት የነበረውን በስራ ላይ እንዲያውሉና ስልጣን ላይ የወጡበትን ዓላማ እንዳይረሱ ከህዝቡና በተለይም ከወጣቱ እርዳታም ግፊትም ያስፈልጋል። በኢትዮጵያ ድምጽ ሬዲዮ እምነት የዶክተር አብይ በመጀመሪያዎቹ የስልጣን ጊዜያት ማድረግ ከሚገባቸው ዋና ዋና ጉዳዮች አንደኛ የፖለቲካ ሰኞችን ያለምንም ቅድመ ሁኔታ መፍታት፣ ሁለተኛ ያስቸኳይ ጊዜ አዋጁን ባስቸኳይ ማንሳት፣ ከዚያ በመቀጠል የሰላምና የርቅ ኮንፈረንስ መጥራትና በአገር ቤትም ሆነ በውጭ ያሉ የዲሞክራቲክ ኃይሎችን ለውይይት መጋበዝ ይገኙባቸዋል። በእኛ እምነት ይህን ለማድረግ ቀላል እንዳልሆነና ትልቅ ቆራጥነት እንደሚያስፈልግ እናውቃለን። ግን ደግሞ ዶክተር አብይ ዲሞክራሲ የተጠማውና ፍትህ የተጠማውን እኩልነት አንድነት የሚመኘውን ኢትዮጵያዊ ወገናቸውን ከተማመኑና ቆርጠው ከተነሱ የዋህና ደግ ህዝብ ከጎናቸው ስለሚቆም የሚያሰጋቸው ነገር ያለ አይመስለንም። በተለይም አሁን እንደታየው የሚግባቡና አንድ አይነት አመለካከት ያላቸው ድርጅቶች ጋራ እየተናበቡ ከሰሩ ወያኔ ትግሉን ለመቀልበስ መሞከሩ ባይቀርም በአሸናፊነት መውጣት ይችላሉ ብለን እናምናለን። ሀብቴ ህዝቤ ነው ብለው ከተነሱ ማለታችን ነው። አለበለዚያ ስልጣን ላይ ከተቀመጡ በኋላ እንደ ቀድሞ ጠቅላይ የህወሓትን መመሪያ በህዝብ ላይ አስፈጽማለሁ ካሉ የሚጠብቃቸው የኃይለ ማርያም ዕጣ ፈንታ ነው። ለማንኛውም ዶክተር አብይ የህዝብን መንገድ ወይስ የወያኔን መንገድ ይሆን የሚመሩት? በመጪዎቹ ቀናትና ወራት በሚወስዷቸውና በማይወስዷቸው እርምጃዎች መገመት ስለሚቻል ትንሽ እንጠብቅ። እስከዚያው ግን ህዝቡና በተለይም ወጣቱ ለተነሳበት የመራራ ትግል አሁንም ዝግጁ ሆኖ መቆም አለበት። ትግሉ ይቀጥላል።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍጥረት
Yeah.
በድጋሚ ውድ አድማጮቻችን ጤና ይስጥልን ይያልን ዛሬ አመት ባል ነው ሆሳና ነው
ኦሳና ባህሪያም ነው እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለሆሳና ክብረ በዓል አደረሳችሁ ይያልን ባሉ የሰላም የጤና የብልጽግና እንዲሆንላችሁ እንመኛለን ሳምንቱም ደግሞ የፋሲካ ባህል ነው ሳምንቱን እንዳለ ሶስቱም ምህዶች ባህሎች ናቸው ዛሬ ሆሳና ኔክስት ደግሞ ፋሲካ ነው ወዳኛው ደግሞ ዳግማ ትንሳኤ ነውና በአጠቃላይ እንኳን አደረሳችሁ እንላለን
በሽ በሽ ነው አመት ባል
አመት ባል በሽ ነው
ምንድነው ሆሳና
ሆሳና እንግዲህ ባህያ ወርንጭላ ላይ ሆኖ ጌታ ለህዝቡ በእስራኤል እንትን የተገለጸበት ማለት የተናገረበት ነው እና ይሄ ባህል ይከበራል
ዘምባባ ምናምን
ዘምባባ የእስራኤል ሰዎች ዘምባባ ያነጠፉ ሱ ባህያ ወርንጭላ ላይ ሆኖ ለህዝቡ እንትን ያለበት ወቅት ነው
እንግዲህ አመት ባል ነው በነገራችን ላይ በሚከተለው ሳምንት የፋሲካን በዓል ምክንያት በማድረግ የኢትዮጵያ ድምጽ ሬዲዮ ለአድማጮቹ መስመሩን ይከፍታል እንኳን አደረሳችሁ እንድትባባሉ ካሁኑ ለመግለጽ ያህል ነው በሚከተለው ሳምንት የፋሲካን በዓል በማክበር በማስመልከት እንኳን አደረሳችሁ እንድትባባሉ የሬዲዮውን መስመሩን ክፍት ያደርግላችኋል የስልክ መስመሩን ማለት ነው በዛሬው ፕሮግራማችን እንግዲህ እንደተለመደው የተወዳጁ ብሩክ በረከት
አው የብሩክ በረከት የመዝናኛ ፕሮግራም አለን እንዲሁም ደግሞ በግሩም ጌታ የሚቀርበው ሳምንት የሳምንቱ አፕዴት ዜና አለን
ከዛ ከዜናው በፊት እንደሰማነውና እንደተነገረን ከሆነ በስዊድን ፓርላማ ውስጥ የተከበሩ አንደሽ ኦስተርበሪ ለውጭ ጉዳይ ሚኒስትሯ በቀጥታ ዳይሬክት ጥያቄ አቅርበዋል ስለ ኢትዮጵያ ምን ያሰብሽ ነው ስለ ኢትዮጵያ በተለይ የዲሞክራቲክ ኃይሎቹን ለመርዳት ምን ፕላን አለሽ ወይስ ስዊድን ምን ማረት ይችላልች ምን መሰለኝ ጥያቄ አቅርበዋል ያን ጥያቄ በተመለከተ መልስ ውጭ ጉዳይ ሚኒስትሯ ሰጥተዋል ጥያቄውና መልሱን ምን እንደሆነና መልሱስ ምን እንደሆነ አንደሽ በቀጥታ በስልክ በዛሬው ለት ገብተው ስለሱ ያሰዱናል የጠየቋቸው ምንድነው ስለ ኢትዮጵያ ምን አርጊ ነው ያሏት ሚኒስትሯን ሚኒስትሯስ ምንድነው የመለሰችው ይሄንን አጥር ያለው ይት ከተከበሩ የፓርላማ ባል አንደሽ ኦስተርበሪ ጋር አጥር ያለው ይት እናደርጋለን ከዚያ በመቀጠል ከዜና በኋላ የዛሬው ፕሮግራማችን የሚሆነው ባለፉት ሳምንታት በተከታታይ የተለያዩ የኢትዮጵያ የፖለቲካ ድርጅቶችና የብሔር ድርጅቶች አቅርበን ነበረ በዛሬው እለት ደግሞ የፖለቲካ ድርጅቶች እና እንዲሁም የኮሚኒቲ የህብረተሰብ
ሲቪክ ተቋማት
የሲቪክ ድርጅቶች አቅርበን ነበር አሁን ደግሞ በዛሬው እለት ደግሞ የኡጋዴን ተወካዩን ይዘን ቀርበናል እኚህ ተወካይ ያሁኑ የኡጋዴን የኢትዮጵያ ኡጋዴን ፕሬዝዳንት የሆኑት አቶ አብዲ ረዳት ነበሩ እሳቸው ከዜና በኋላ ይቀርባሉ እንግዲህ እሱን በተመለከተ ከዜና በኋላ እንመለስበታለን መልካም በዓል እንላችኋለን መልካም ሆሳና
መልካም ሆሳና
ከነገራችን ላይ ሆሳና እኔ ልጆኛ አስተውሳለሁ ኢትዮጵያ ውስጥ ቀለበት በሚንድነው በዚህ
በዘምባባ
ይሰራ ነበር ምን እንደሆነ አይገባኝም ያው ግን
ያው ዞሮ
ይስለው ሁሉ ነገር የሚደረገው ማድረክ ተወዳል
አው ያው አንድም የሰላም ምልክት ነው ሁለቱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳና ለት በዘምባባ ለጣፊ ስላለፈም ያንንም ለማስተዋወስ ያክል ነው እንግዲህ እንኳን አደረሳችሁ መልእክታችሁን ለምታስተላልፉልን በ0819101000 የስልክ መስመራችን ላይ ይደውላችሁ አስተያየትም ካላችሁ ጥያቄም ካላችሁ እንዲሁም እንኳን አደረሰ የምትሉሉ መሳተፍ ትችላላችሁ
I'll say what was wrong, but I'll say it again. አሽው ከሰን የዚ ዘመን ሰው አዘይት ወጥ ሰው ማለት ነገ አስተምር
አድማጮቻችን ይህ የምታዳምጡ ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከእንደ ኢትዮጵያ ቆጣጥር ከጧቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርስ የሚያስተላልፈው ፕሮግራም እንደቀጠለ ነው። እስከ 6 ሰዓት ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ከዚህ በመቀጠል እንግዲህ አንድ እንግዳ በቅድሚያ እንደገለጽንላችሁ የተከበሩ አንድሪሽ ኦስተርበሪ የስዊድን ፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ አባል ስለ ኢትዮጵያ ያነሱትን ጥያቄ ለውጭ ጉዳይ ሚኒስትሩ ሚኒስትሯ ያነሱትን ጥያቄ እና ያገኙትን መልስ እንዲያብራሩልን በመስመር ላይ ከኛ ጋር ይገኛሉ። አንደሽ አንደሽ
አይ
ሆዱሜ
ያ ራይ
አዎ Vi kom överens om jag och du att du skulle berätta till oss etiopier vad du har ställt för fråga till utrikesministern i riksdagen och komma med svaret också. Förresten, har du fått svaret?
Ja.
Vad var det för fråga du ställde?
Jag gjorde en redogörelse till utrikesministern om den senaste tiden i Etiopien som var turbulent. Jag ställde frågan precis innan man hade utsett en ny premiärminister i Etiopien. Och just med tanke på att man har frigett politiska fångar och journalister, men också arresterat dem samma. Så jag undrar hur utrikesministern i Sverige ser på utvecklingen i Etiopien och vad Sverige kan göra.
Översätta till att börja med vad du har sagt. Bacheru etakabberu Anders Österberg le utgudaministroa yakarrabutiyake parlamaust Etiopia ust islallo huneta mindinno yemtasbiu የፖለቲካ ስርዓቶች ታስረው የነበሩ ተፈተው እንደገና ታስረዋል ችግር አለ ምንድነው የምታስቢው ነው ያለው ወይ ፍሮጋን ስቴልድ ዲሬክት ይሄነ
ፍሮጋን ስቴልድ ዲሬክት ያ
ወይ ዋስ ዋራደ ሁን ዶ
Hon gav ett, jag tycker att det var ett ganska bra svar som hon gav. Hon gav, dels så gav hon en förklaring. Jag beskrev Sveriges och Etiopiens relation. Och den höll med om att Sverige har både en djup och bred relation till Etiopien. Alltså i form av att vi har inte bara haft kontakt med regeringen i Etiopien, utan vi har även liksom en bred kontakt med folk i Etiopien. Bland annat de stora biståndsprojekt som är genomförda. Hon sa också det, att de är mycket oroade över situationen i Etiopien och den utveckling som sker. Man välkomnar att man frigör politiska fångar och man ser att man fortsätter med den processen. Sen så säger hon också i svaret att hon i direkta kontakter med Etiopien tar upp situationen med mänskliga rättigheter och demokratiska bristande rättigheter med företrädare. Samt att de inom EU ska fortsätta lyfta upp frågan i Etiopien och att den är viktig både för människor i Etiopien men även för Europa.
Okej, እንግዲህ የጠየቀው ጥያቄ ላይ እሷም እንደመለሰችለት በጥያቄው ላይ ሲያስቀምጠው እሱ በቅድሚያ ከኢትዮጵያ ጋር ያለን ግንኙነት እጅግ በጣም የቆየና ከህዝቡ ጋራ የቆየ ግንኙነት ያለን ስለሆነ ብሎ አንስቶ ነበር እሷም ስትመልስ ትክክል ነው ከኢትዮጵያ ጋር ያለን በጣም የቆየ የወዳጅነት ግንኙነት ነው ከመንግስት ጋር ብቻ ሳይሆን ከህዝቡም ጋር ከተለያዩ የህዝባዊ ድርጅቶች ጋር በቀጥታ ግንኙነት አለን የፖለቲካ ስርዓቶች መታሰሩን የታሰሩት መለቀቃቸውን እንደግፋለን ያንን ደግሞ በበለጠ እንዲቀጥል እኛም የተቻለንን እናደርጋለን ፍላጎታችንም ይሄ ነው በተጨማሪ በቀጥታ ከመንግስት ጋራ ይሄንን ጥያቄ የኛም መንግስት ከኢትዮጵያ ማልስታኖች ጋር ይሄን ጥያቄ ያነሳ የተዋየ ነው እኛ ብቻችንን ከማድረግ በተጨማሪ ከአውሮፓ መንግስታት ጋራ በጋራ ሆነን ይሄንን ጥያቄ የሰው ልጆች መብትን መከበር ጥያቄ ያነሳን በጋራ እየተዋየን ነው ይሄን ጥያቄ አጥብቀን ነው ምናየው ነው የሚሉት ወዱ ነይድ መሄነስዋር
Alltså jag tror att det är som sagt, jag får vara nöjd med hennes svar just på den här frågan. Men det finns fortfarande många frågor att ställa för att Sverige har en viktig roll med Etiopien. Och med tanke på den situationen som är just nu, alltså det är en väldigt dubbel utveckling som vi har i Etiopien. Dels så frigör de exempelvis Skandinega samtidigt som arresterar honom. Och det, nu när man har en ny premiärminister så får man vara försiktig positiv till honom. Men det är väldigt stora förväntningar på honom och att snart får vi se vilken väg han väljer att gå. Väljer han en steg mot demokratisk och mänskliga rättigheter eller kommer han att välja att gå i tidigare premiärministerns ledband?
Vet du att han kommer att tala i etiopiska riksdagen, parlamentet, imorgon?
Ja, precis. Och det är där man får se då vilken inriktning han väljer att välja, vilken väg han väljer att gå. Men den vägen som man hittills valt i Etiopien från regimens sida, den är ohållbar och det visar sig allt mer tydligt.
Vet du att efter undantagstillståndet Man har arresterat över tusentals etiopier. De har redan sagt att de har fängslat 1000, över 1000 någonting, 200 någonting sånt, politiska fångar på nytt. Bland annat som du själv nämnde, Özkender Nega och de andra kända, välkända journalister och bloggare.
Precis, och inte bara det, utan det är även många människor som har dött i Mossad, exempelvis Mojade och så vidare.
50-någonting tusen som har flytt landet till Kenya genom Mojale. Och det pågår fortfarande, och som sagt, det är spännande, eller inte spännande, spända Etiopier väntar på vad han kommer att tala i parlamentet imorgon. Men som sagt, du följer hela den här händelseförloppet, antar jag.
Ja. Och det kan man också säga att i svar från utrikesministern, att hon också säger att hon önskar att regimen väljer försoning och samtal.
Det väljer alla också att i Etiopien börjar någon sorts försoning och samtal med alla parter som är Etiopiens, vad heter det, vänner, politiska organisationer och civila organisationer. Alla är inblandade i Etiopiens affärer. Men Anders, vi kommer att höras framöver, och jag hoppas att du fortsätter med din engagemang när det gäller etiopiska frågor.
Jo, men det är självklart.
Tack, Anders. Vi hörs då.
Tack så mycket. Tack.
Hej.
እንዲ
አንደሽ ያለው ምንድነው መጨረሻ ውጭ ጉዳይ ሚኒስትሯ ከዚህ በተጨማሪ ኢትዮጵያ ውስጥ የርቅና የሰላም ንግግር ውይይት ግንኙነት እንዲደረግ ፍላጎት እንዳላቸው እንዳላት ገልጿል። እንግዲህ እኛም በስዊድን ነዋሪዎች እንደመሆናችን መጠን ለስዊድን የሚገባንን ቀረጥ ከፋይ እንደመሆናችን መጠን እኛ ኢትዮጵያኖችም በዚህ ሀገር በቀረጥ የተሰበሰበ ገንዘብ ያላግባብ ለጨቋኞች ለገዳዮች ለአሳሪዎች እንዳይላክና ለህዝቡ እንዲደርስ የኛን የያንዳንዳችንን አስተዋጽኦ እናደርጋለን። ይህ እዚህ ሀገር ውስጥ ማንኛውም የሚደረገው ነገር ማንኛውም ሰው መጠየቅ መቆጣጠር መብቱ ስለሆነ እኛም መብታችን ነው። በቀረጥ መልክ እኛ የተሰበሰበው ገንዘብ አላግባብ እንዲጠቀሙበትና ለአላግባብ ለሚጠቀሙ ባለስልጣኖች እንዲላክ ስለማንፈልግ የተቻለ እናደርጋለን። እናንተም ይሄንን አድርጉ እንላለን። We'll be right back.
እንግዲህ አድማጮቻችን ፕሮግራማችን እንደቀጠለ ነው ያለው። እንግዲህ መግቢያ ላይ አህመድ ለአድማጮቻችን ለማስተዋወቅ እንደሞከረው አብዱላሂ አብሮን ተገኝቷል። ከዜና ወጃ ስርጭታችን በኋላ ተከትሎ እንግዲህ ከዚህ ሰም ባሳለፍናቸው ግዚያቶች እናስተላልፈው የነበረው የተለያዩ ተቋማት ማህበራትና ኢትዮጵያ ውስጥ ያሉ የተለያዩ ማህበራቶች ከኢትዮጵያ ውጪ ያሉትን እንቅስቃሴ መሰረት ያደረጉ ውይይቶችና ሀገራዊ መፍትሄ መምጣት ስለሚችልበት የመፍትሄ ሐሳቦች ላይ መሰረት ያደረጉ ውይይት መንቀጥልበት ሂደት ዛሬ ከአብዱላሂ ጋር መንቀጥልበት ሂደት አለ። በአድማጮቻችን ስም አህመድም እንኳን ደህና መጣ ለማለት ፈልጋለሁ። አብዱላሂን እንግዲህ
እንኳን ደህና መጣ አብዱላሂ። እንግዲህ ከዜና በኋላ ነው ካንተ ጋር ውይይት የምናደርገው። ለማንኛውም እንኳን ደህና መጣ። ባለፈው ሳምንት ነበር ያሰብነው፣ ሆኖም ግን ኃይለኛ ጉንፋን ይዞ ስታትመጣ ቀርተናል። አድማጮቻችን ይቅርታ ጠይቀናል። በአንተ ስም አንተ በመቅረት እኛ ይቅርታ ጠየቅን። ምን ታስባለህ?
እንኳን በሰላም ቆየኝ አህመድ።
አንተ ቀርተህ እኛ ይቅርታ ጠየቅን
ካላችሁ ጠይቀኝ ነበር ባክ ይቅርታ ጠይቅልኝ።
እንግዲህ አድማጮቻችን አብዱላሂን ለመጠየቅ የምትፈልጉ ከዜና በኋላ በስልክ ቁጥራችን 0819100 በመደወል ጥያቄዎቻችሁን መወርወር ትችላላችሁ። አብዱላሂ ባጭሩ ያሁን ፕሬዝዳንት ጋር አብረህ ሰርተህ ነበር የሳቸውን ሚስጥር ነው ይዘህ ወጣውና ትልቅ ዜና ሆኖ ነበር ስዊድን ውስጥ በሴክሬት ምንድነው ሴኩሪቲ ፖሊሱ ጥበቃ ብዙ ነገር ተደረጓል እዚህ ሀገር ባንተ የተነሳ ብዙ ነገሮች እናቃለን። እና እኚህ ሰው ያሁንም ስልጣን ላይ ናቸው?
አሁንም ስልጣን ናቸው።
ኦኬ። እንደምሰማው አሁን ያስገርፋሉ የሚል ወሬ ሰማሉ። ብቻ ለማንኛውም እነዚህ ሁሉ ኋላ አብረን የምንወያይባቸው ይሆናል። እንግዲህ አድማጮቻችን አብዱላሂ ያሁኑ የኦጋዴን ፕሬዝዳንት ረዳታቸው የነበረ ነው። እንግዲህ ማአት ሚስትሪ ዞ መጥቶ ለተለያዩ ኢንተርናሽናል የስዊድን ሁሉ የዓለም አቀፍ የፍርድ ቤት እንዲቀርቡ ፕሮሰስ ተጀምሯል። እሱ ሁሉ እንግዲህ እንሰማለን። ከአብዱላሂ ጋራ ከዜና በኋላ ውይይት እናደርጋለን። እንግዲህ አብዱላሂ እስከዛው ድረስ ቡናህን እየጠጣ ጠብቀን ነው የምንለው። እንኳን ደህና መጣ በድጋሚ።
ያው እንግዲህ አድማጮቻችን ሲጠይቁት የነበረው ነው ከሶማሊያ አስተውካይ የለም ወይ የሚለው ነገር አለ። እንግዲህ አብዱላሂም በዚህ አጋጣሚ እዚህ ሀገር ኢትዮጵያዊ ስናውደን ነው የሚሉት ኢትዮጵያዊ ስናውደን ነው የሚሉት እንግዲህ የተለያዩ መረጃዎችን አጥቶ ለማህበረሰብ ኢትዮጵያ ውስጥ ያለውን አፈናና ጭቆና በተለይም በሶማሊያ ክልል ውስጥ እየተደረገ ያለውን ኢሰባዊ ድርጊት ለማህበረሰብ ለኢትዮጵያውያኖች እንዲሁ የዓለም አቀፍ ህግ ማህበረሰብ እንዲያየውና መሰረታዊ የሆነ ሚዛናዊ ፍርድ እንዲሰጥ ያደረገ ወንድማችን ነው። በዚህ አጋጣሚ በአድማጮቻችንም ስም ለማመስገን እንወዳለን። ፕሮግራማችን ይቀጥላል። የበረከት ፕሮግራም ከዚህ ቀጥሎ የሚቀርበው ዝግጅታችን ነው የሚሆነው። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ እንደተለመደው አብረው እንዲቆዩ ግብዣችን ነው። ፕሮግራማችን ይቀጥላል።
ዛሬ የሁድ ጨዋታ ፕሮግራም ከባለፈው ሳምንት የቀጠለውን የመጨረሻ ክፍል መሐሙድ ጋር ጠብቂኝ የፒያሳ ጨዋታዎች ከመሐመድ ሰልማን መሐሙድ ጋር ጠብቂኝ ከሰኞው መጽሐፍ የተወሰደ የመጨረሻ ክፍል ዘንላችሁ ቀርባለን። ከዛ በፊት ግን እንደ ጨዋታ የምናቀርብላችሁ ፕሮግራም ይኖረናል። ከፕሮግራሞቻችን ጋር እንደተለመደው አብራችሁ እንድትሆኑ በትህትና እንጠይቃለን። በኢትዮጵያ የፖለቲካ ምህዳር ማዕቀፍ ውስጥ ዋና ተጫዋች ወይም ተዋናይ የሆኑ በመልካም በመጥፎ በአሳሪ በታሳሪ የምናውቃቸው ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች፣ የሰብአዊ መብት ተከራካሪዎች፣ የሰብአዊ መብት ጨፍላቂዎች፣ በጉልህ ስማቸው የሚታወቀው የእናት ሀገር ኢትዮጵያን ወደፊትም ወደኋላም የሚጎትቱ የምንወዳቸው፣ የምንጠላቸው፣ የምንደግፋቸው፣ የምንቃወማቸው ሰዎች በአብዛኛው በራሳቸው ወይም በአባታቸው የስም መመሳሰል ይታይባቸዋል። እስቲ ጥቂቶቹን ለጨዋታ ያህል ለመግቢያ ያህል እንመልከታቸው። ኃይለማርያም ደሳለኝ፣ ተመስገን ደሳለኝ፣ ብርሃኑ ነጋ፣ ዶክተር ስብሐት ነጋ፣ እስክንድር ነጋ፣ አንዳርጋቸው ጽጌ፣ ገዱ አንዳርጋቸው፣ መሳይ ደመኮነን፣ ደመቀ መኮነን፣ ኮሎኔል ደመቀ፣ ዶክተር አብይ አህመድ አሊ፣ አህመድ አሊ ሱዲን፣ ሌንጮ ለታ፣ ሌንጮ ባቲ፣ ነገረ ሌንጮ፣ ፕሮፌሰር መስፍን ወልደ ማርያም፣ መስፍን ነጋሽ፣ አዜም መስፍን፣ ስዩም መስፍን፣ ሰርካለም ፋሲል፣ ፋሲልን ያለም፣ ኤርሚያስ ለገሰ፣ አዲሱ ለገሰ፣ ሄኖክ ሰማዝጌር፣ ሄኖክ ሽጥላ፣ ግርማ ብሩ፣ ማዓዛ ብሩ፣ ሚሊዮን ብሩ፣ አባይ ወልዱ፣ አባይ ፀሐዬ፣ ታማኝ በየነ፣ ፕሮፌሰር በየነ፣ አበበ ቶላ፣ አበበ በለው፣ አበበ ገላው፣ አበበ ተክለ ሃይማኖት፣ አበበ ወጋለ፣ ኤፍሬም ማሬቦ፣ ፕሮፌሰር ኤፍሬም ይስሐቅ፣ ዶክተር ጸጋዬ አራርሶ፣ ጸጋዬ በርሄ፣ ሀብታሙ አያሌው፣ ልደቱ አያሌው እያልን ብዙ ልንጠቅስ እንችላለን። በአጋጣሚ በኢትዮጵያ ምህዳር ማዕቀፍ ውስጥ በፖለቲካ፣ በአክቲቪዝም፣ በጋዜጠኝነት፣ በመሪነት፣ በገዥነት፣ በተገዥነት የምናውቃቸውን ሰዎች የስም መመሳሰል ነበር ያቀረብነው። አሁን ወደ ዋናው ፕሮግራማችን የፒያሳ ጨዋታዎች ማሙድ ጋር ጠብቁኝ፣ የመጨረሻ ክፍል እንሆ። ፒያሳ ቅልብጭ ያለች ናት። እንደዚህ ጽሑፍ የተንዛዛች እንዳትመስል፣ ችቦ አይሞላም የተዘፈነለት የሴት ወገብ አይተህ ወይም ነክተህ ወይም ደግሞ አቅፈህ ታውቃለህ። እንደዛ ማለት ናት ፒያሳ። ትርፍ ነገር አይታይባትም። የፒያሳ ልጅም መቅልጥፍ ያለ ነው፣ አይዝረከረክም። እንደ ጉለሌ ልጅ በኮት ላይ ሹራብ አይደርብም። የዶሮ ማነቂያ ለማኞች እንኳን ሳንቲም ከሰጣቸው ወይም ደግሞ ሳንቲም አውጥተህ ከሰጣቸው አንድ በር አድርገው ይመልሱልሃል። ሳንቲም ኮተት ነው። ፒያሳ አካባቢን የሚያዞትሩ የታክሲ ወያላዎች አስተውለህ ከሆነ ሳንቲም አይሰጡ፣ እያጭበረበሩ እንዳይመስል። ሳንቲም ኪስ ላንተው ኪስ አዝነውልህ ነው። ለምን እንደሆነ አላውቅም፣ ሌሎች የአዲስ አበባ ሰፈሮች እንዲሁ አንዳች ነገር የጎደላቸው ይሰማኛል። ለምሳሌ መርካቶን ውሰድ፣ አፍና አፍንጫው አይታወቅም። ኮልፌን ውሰድ፣ ሆድና ጀርባው አይታወቅም። ቦሌን ውሰድ፣ ሴቱና ወንዱ አይታወቅም። አራት ኪሎን ውሰድ፣ ምሁሩና መሀይሙ አይታወቅም። ሳሪስን ውሰድ፣ ጫቱንና ጫንዱን አይለይም። ጨርቆስን ውሰድ፣ በርና መስኮቱ አይለይም። ፒያሳ ሂድ፣ አሟልቶ አይሰጥ ፈጣሪ የሚለውን ሀገርኛ ብሄል ከማስታወሻ ደብተር ትሰርዛለህ። ይህንን ጽሑፍ የምጽፍልህ አራዳ ላይ ሆኜ ቁልቁል መሐሙድ ሙዚቃ ቤት እያየው የፒያሳ ወይዛዝርት ሽውልም እያሉብኝ ያዘዝኩት ማኪያቶ እየቀዘቀዘብኝ እያስሞኩኝ በሬ ቆንጆ ገላን ባየ ቁጥር እየከዳኝ እንደሆነ ልትገነዘብ ይገባል። በመሆኑም በዚህ ጽሑፍ ላይ አንዳንድ የቃላትና የሰዋሶ ግድፈት ቢያጋጥምህ ቆንጆ ልጅ በማህሙድ ጋር አልፋ ነው እያልክ እለፈኝ። ይህ የፒያሳ ወግ እንደረዘመብህ ይሰማኛል። በነገር ላይ ሰፈሮች ለረዘመ ነገር ምላሻቸው ምን እንደሚመስል ታውቃለህ? መርካቶ ወሬ ካረዘምክ ዋጋ ይጨምሩብሃል። ቦሌ ወሬ ሲረዝም ራሳቸውን ያማቸዋል። ቦሌ መድኃኒዓለም ያጥወለውላቸዋል። ጨርቆስ ወሬ ካረዘምክ 49 ቁጥር ባስታ መልጣለች ይሏል። የአብነት ልጆች ወሬ ካረዘምክባቸው በሹል ድንጋይ መሃል አናትን ይፈነግጧል። የፒያሳ ልጆች ወሬ ስታረዝምባቸው ተጨማሪ ኬክ ያዛሉ። እጅግ ተናደውብሃል ማለት ነው። ተጨማሪ ኬክ ከማዘዝህ በፊት ይህንን ጨዋታዬን ገታ አድርጌ ወደ ሌሎች ልግባ። የፒያሳ ቤርጎች መችለታ ማሙድ ጋር የመቀጣጠረ ጥቅሞቹን ዘርዝር ልሳበቃ የፒያሳን ካፌዎችና ቆንጆ ተስተናጋጆቻቸውን በሚገባ ካስኮመኮምኩ በኋላ ዶሮ ማነቂያ አስገብቼ በአላሙዲና ጥራሻ ግሬ ዛሬ ቦታው የኮልኮሌዎች መዋያ እንደሆነ አፍረድቼ ጣይቱ ሆቴል አካባቢ አስመሽቼ ነበር ጨዋታዬን የገጠውት። አስታወስክ? ዛሬ ትንሽ ጋደም ብለን እናውጋ በፒያሳ ቤርጎች። ለኢትዮጵያ የመጀመሪያው ቤርጎ በዘመናዊ አጠራር ሆቴል ያበረከተችው ፒያሳ ናት ጣይቱ ሆቴል። የነነ በልቦና ይዘ ወደ ዝቅተኛ ማድሪዎች ስታመራ ሰራተኛን ሰፈር ታገኛለህ። በፒያሳ ማድሪያ በሁለት ይከፈላል፣ በኮምፖርሳቶና በግድግዳ። ለምሳሌ በድሮ ማነቂያ በሰራተኛ ሰፈር ያሉ ማድሪዎች ዋጋቸው ከ20 እስከ 40 ብር። ከቀጣይ ጎረቤት የሚለይ ግን ኮምፖርሳቶ የሚባል ቀላል ቴክኖሎጂ ብቻ ነው። በመሆኑም ከጎኔ ያለው የቤርጎ ተከራይ ገበናዎቹን በእንቅልፍ ልቡ የሚጫወታቸውን ቀላል የትንፋሽ መሳሪያዎች ለመስማት ትገደዳለህ። ጫና ያለው የሚያንኮራፋ ቤርጎ ተከራይ ሲመጣ ደግሞ የምትሰማው ሙዚቃ ወደ ጃዝ ከፍ ይላል። ከሁሉም የከፋው ግን ጎረቤት ሴት ይዞ የገባ ከሆነ ነው። በዚህ ጊዜ የሚሰማ ሙዚቃ የጣሊያን ኦፔራ በኦርኬስትራ ታጅቦ ሊሆን ይችላል። ሰራተኛ ሰፈር በቤርጎ ብቻ ሳይሆን በህፃናትና ወጣቶችም እየተጠለቀለቀ ነው። በሰፈር ያሉ የህፃናት ብዛት ሲታይ የዚህ ሰፈር አባቶችና እናቶች ማታ ማታ ምን ያህል ጠንክረው እንደሚሰሩ ይገባል። የትኛውም ልጅ የትኛው ቤት አባል እንደሆነ የሚለየው በሚያሰማው ያለቃቀስ አይነት ነው እየተባለ ይቀለዳል። የሰራተኛ ሰፈር አባወራዎችና አማወራዎች እነዚህ ቁጥር ስፍሬ ሌላቸው ህፃናትን ለማሳደግ ታዲያ ለፒያሳ የውድቅት ሰለባዎች አልጋ ያከራያሉ። ችግሩ አልጋ ተከራይ ሲጠፋ በዚያው በሚከራይ አልጋ ላይ ሌላ ልጅ ሰርተው ያድራሉ። ሰራተኛ ሰፈር ፒያሳ መካከለኛና ዝቅተኛ ገቢ ላላቸው ቱሪስቶች አልጋዎችን ታከራያለች። እቴጌ ጣይቱና ባለቤታቸው ከአመታት በፊት ያባረሯቸው ፈረንጆች የእቴጌ ጣይቱን ረከስ ያለ አልጋ ፍለጋ ዳግም ፒያሳን አጥለቅልቀዋታል። ፒያሳ ጣሊያን በጣሊያን ሆናለች። በፒያሳ ከምትገምተው በላይ ጸጉረ ልውጥ በስቷል። ለፒያሳ ጩልሊዎችም አዲስ የሥራ ዕድል ተፈጥሯል። ጣይቱ ማዶ ያሉ ሰፈሮች በሙሉ ወደ ኢንተርኔት ካፌ ተለወጡት ወደው እንዳይመስል ፈረንጅ በስቶ ነው። ከሰሞኑ አንድ አባት አርበኛ በዚያ ጋር አልፈው ምን አሉ መሰለ፣ እንዴ ጣሊያንን አባረነው አልነበረም እንዴ? ወጥማ ሆቴል፣ ባሮ መኝታ፣ አንኮበር እንግዳ ማረፊያ ሁሉም ከጣይቱ ጀርባ የሚገኙ ፈረንጅ ተኮር መኝታ ቤቶች ናቸው። አንተም ገባለው ካልክ ቆዳህን ማድማት አይጠበቅብህም ኪሰን እንጂ። የፒያሳ ጣዕም ፒያሳን በካፌዎቿ እንጂ በምግብ ቤቶቿ የሚያውቃት ህዝብም ብዛም ነው። ይህ ግን ድንቁርና ድህነት ያመጣው ጣጣ እንጂ የፒያሳ ችግር አይደለም። እመኔ፣ በከተማችን ትልቁ ዝነኛውና ውዱ ተወዳጁ ምግብ ቤት የሚገኘው በፒያሳ እንደሆነ የፒያሳ ልጆችም አንዳንዴ ዘነጉታል። የከተማችን ዲፕሎማቶች፣ ባለሀብቶች፣ ባለሟሎች ዘናጭ ምግብ ቤት ሲሹ የት እንደሚሄዱ ይመስላል። ቦሌ እንዳትለኝና እንዳልስቅ፣ ፒያሳ ነው የሚመጡት። ካስቴሌን ጥቂት ሰው ነው የሚያውቁ። ምግብ ቤቱ በተፈጥሮ ድምፁን አጥፍቶ ነው የሚሰራው። ስታየው ምግብ ቤትም አይመስል። ከማሙል ሙዚቃ ቤት በስተቀኝ አምስት እርምጃ አይርቅም። ካስቴሌ እንደማንኛውም ምግብ ቤት መስሎ ዘለ ዘው እንዳትል። ለነገሩ ዘበኛው ወዝህን አይቶም ቢሆን ይከተልሃል። የዚህ ቤት ዘበኞች ሽሮ በልና ስጋ በል ዜጎችን በፍጥነት እንዲለዩ ተደርገው የተገሩ ናቸው። እዚህ ቤት መብላት ካማረ ብዙውን ጊዜ አስቀድመ በስልክ ቦታ አሲዘ ነው መሄድ ያለብ። ደግሞ ታንኳኳለ ዘንጠህ ብትሄድ ይመከራል። አሊያ እጅህን ልትታጠፍ ስትል ተስተናጋጆች አስተናጋጅ መስላቸው ሄሎ ማን እዚጋ እስቲ የዳቦ ክሬም ጨምር ይሉሃል። በዚህ ጊዜ ከፍተኛ የሞራል ኪሳራ ደርሶብህ በልቼ ወፍራለሁ ያልከው ሰውዬ ከስተ ትመለሳለህ። ዘውትር ምሳ ሰዓት ላይ V8 ፌራሪ፣ ሃመር፣ ኤስካሊድ፣ X5 ሬንጅ ሮቨር የመሳሰሉ የሚሊዮን ብር መኪናዎች በካስቴሌ ምግብ ቤት በር ላይ እንደ ቀልድ ተሰድረው ታያለህ። ጠርጣሪ ከሆንክ ደግሞ ትጠረጥራለህ። አንዳች ባለ ጠንካ የፒያሳን ምድረግቷል ስትል አልተሳሳትከም። በካስቴሌ መናኛ ሰው አይገባ አይበዳ ደጆ ቆመክኖች ግን እንዲጠብቀ ሊፈቀድለት ይችላል። ከዚህ ቤት በር ላይ መኪና ጠብቀ የሚሰጥ ቲፕ ዶሮ ማነቂያ ውስጥ ምን የመሰለ ቅቅል ታዝበታል። የምትወዳት ፍቅረኛ ካለች ግን ምን ማድረግ አለብ መሰለ? ከየትም እንዴትም ብለህ ብር አጠራቅ። ፒያሳ ማሙድ ጋር ቅጠራት። ፒያሳ ካስቴሌ ምሳ ጋብዛት። ምን አለ ብለኝ ታገባለች። ሲኒማ ለፒያሳ። ሰማኝማ ኢትዮጵያ ውስጥ ሲኒማ የት እንደጀመረ ታውቃለህ? ፒያሳ ካላማን ኪድ ቴድሮስ አደባባይ ሰፓስቶፖል አፍንጫው ነው ለቀስረበት አቅጣጫ ተመልከት። ሰይጣን ቤት ነው ወይም ሸይጣን ቤትን ታገኛለህ? ካላማን ከኝ ታሪክ መጻፍትን ፈትሽ። እኔ የነገርኩ ይደግሙላል። በዚህ ቦታ ዋልታ ረጅም ፎቅ ሊሰራበት ፎቅ ሳይቆምበት ፎሎ ይው ታዲያ ስትገባ ማት አሊያም ቢስሚላሂ አውዝ ቢላህ ብለገባ ሰይጣን ቤት መሆኑ አትርሳ። በኢትዮጵያ ውስጥ በጣት የሚቆጠሩ ሲኒማ ቤቶች ይገኛሉ። ከነዚህ ውስጥ ከ85 በመቶ በላይ የሚገኙት በፒያሳ እንደሆነ ማበነገረ። ፒያሳ የኢትዮጵያ ሆሊውድ ልትላት ትችላለህ። ሰይጣን ቤት ሲኒማ ኢትዮጵያ ማዘጋጃ ቤት ሀገር ፍቅር ሲኒማ አምፒር እስክስታው ቤት እንዲሁም ሀገር በቀል የድሮ ማነቂያ ቪዲዮ ቤቶች ወዘተ ሁሉም ፒያሳ ነው ቤታቸው። ድሮ ሲኒማ ኢትዮጵያ አልሳም ያለች ፍቅረኛ ወስደ በፊልም አሳበ የከንፈር ዳር ድንበሯን የምትጋፋበት ቤት ነበር። ሆኖም እጣ ሆኖ ሴት ጓደኛን ይዘ የገባህለት የህንድ ፊልም ከከፈቱብህ አለቀለ። ጓደኛ ከንዶቹ ያየች አልሳም ትላለች። ለማፏጨትም ለመሳምም ያልተመቸ ሲኒማ ምኑን ሲኒማ ነው? እኔም ከዚያም ጊዜ ጀምሮ ይኸው ሲኒማ ኢትዮጵያ የሚሄደው ከደጁ የሚሸጡትን እንግሊዘኛ መጻሕፍቶች ለመግዛት ብቻ ሆነ። ጊዜው ግን እንዴት ይወጣል? ታዲያ ፒያሳ የኢትዮጵያ ሆሊውድ ናት ልትል አትችልም? ምን የተከበራችሁ የተወደዳችሁ የእሁድ ጨዋታ ፕሮግራም አድማጮች ለሁለት ሳምንት ያቀረብነው ማህሙድ ጋር ጠብቂኝ የተሰኘውን መጽሐፍ ላይ የፒያሳ ጨዋታዎች ነበር ያቀረብንላችሁ። ከቀሪው የኢትዮጵያ ድምጽ ሬዲዮ ፕሮግራም ጋር አብራችሁ እንድትቆዩ የጋበዝን ሳምንት በተመሳሳይ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካምም የፋሲካና የሆሳና በዓል እንዲሆንላችሁ እንመኛለን። ጤና ይስጥልን።
ድምጽ ሬዲዮ ሳምንቷ በዜናዎች ቀጥለው ይሰማሉ። የኢትዮጵያ ፓርላማ የሀገሪቱን ጠቅላይ ሚኒስትር ነገ ሊሰየመው ተዘግቧል። የኢትዮጵያ ፓርላማ በመጪው ሰኞ በሚካሄደው ስብሰባ የሀገሪቱ ጠቅላይ ሚኒስትር እንደሚሰየምም ታውቋል። በዚህ መሰረት ኢህአዴግ የድርጅቱ ሊቀመንበር አድርጎ የሰየማቸው ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ይሾማሉ ተብሏል። የዶክተር አብይ አህመድ የጠቅላይ ሚኒስትር የፓርላማ ሹመት ትናንት ቅዳሜ ይካሄዳል ተብሎ የህወሓት ንብረት በሆነው ፋና ሚዲያ ከተገለጸ በኋላ እንደገና ለነገ መቀየሩ ተገልጿል። ፓርላማው በመጪው ሰኞ በሚያካሄደው ስብሰባ ተሰናባቹ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን ያስረክባሉ። በዚሁም ርክክቡን ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ሲሰየሙ በዚሁም ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። ዶክተር አብይ አህመድ ስልጣኑን ከተረከቡ በኋላም ንግግር ያደርጋሉ ይጠበቃል። አንድም የተቃዋሚ ፓርቲ አባል መቀመጫ በሌለው የኢትዮጵያ ፓርላማ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድን በመወከል የኢህአዴግ ሊቀመንበር የሆኑ ተመራጭ መሆናቸው ይታወቃል። ዶክተር አብይ አህመድ በአጋር ድርጅቶችና በቀሪዎቹ ሶስት የኢህአዴግ አባል ድርጅቶች የተሞላው የኢትዮጵያ ፓርላማ 547 መቀመጫዎች ሲኖሩት ከነዚህ መካከል ስምንቱ በተለያየ ምክንያቶች ተጓለው የማሟያ ምርጫ ያልተካሄደባቸው ናቸው። ዶክተር አብይ አህመድ የሀገሪቱ ጠቅላይ ሚኒስትር ሆነው በፓርላማ ከተሰየሙ በኋላ ካቢኔያቸውን የማዋቀር መብት እንዳላቸው ሲነገር፣ ምናልባትም የቀድሞ ካቢኔት እንዲቀጥል ከወሰኑ በዚሁ ሊቀጥል ሊያደርጉ እንደሚችሉም እየተነገረ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ዘመናቸው በአንድ ዓመት ጊዜ ውስጥ ብቻ 2 ጊዜ ካቢኔያቸውን ማዋቀራቸው ተዘግቧል። በሌላ ዜና ዶክተር አብይ ደፋር የለውጥ እርምጃዎችን እንዲወስዱ ጥሪ ቀርቧል። ደፋር የለውጥ እርምጃዎችን ወሰድ ዓለም አቀፉ ማህበረሰብ ከጎን ነው ሲሉ የቀድሞ የአሜሪካ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የነበሩት ሚስተር ሄርማን ኮሆን ዶክተር አብይ ደፋር የለውጥ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ከጎናቸው እንደሆነ አረጋግጠዋል። የአፍሪካ ህብረት የወቅቱ ሊቀመንበርና የሩዋንዳው ፕሬዚዳንት ፖል ካጋሜም በአፍሪካ ህብረትና በአፍሪካ መሪዎች ስም የደስታ መግለጫ መልእክት አስተላልፈዋል። ኢትዮጵያን በአፍሪካ ሀገር ታሪካዊና ወሳኝ ሚናዋን በቅርቡ እውን እንደምታደርግ እምነታቸውን ገልጸዋል። በአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት የአፍሪካ ረዳት ሚኒስትር የነበሩት ሚስተር ሄርማን ኮሆን በማህበራዊ ገጻቸው ባስተላለፉት መልእክት ዶክተር አብይ ደፋር የለውጥ እርምጃዎችን እንዲወስዱ ጥሪ አቅርበዋል። መልእክት ለአዲሱ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማለት ጥሪያቸውን ያቀረቡት ሄርማን ኮሆን መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዲሞክራሲያዊ ለውጥ ደፋር እርምጃዎችን እንዲወስዱና እንዲነሱ አሳስበዋል። ኢኮኖሚና ፖለቲካውን ጠቅልለው የያዙት የህዝባዊ ወያኔ ሓርነት ትግራይ አጭበርባሪ መሪዎች ማንነታቸው ስለተጋለጠ ሊገቱ አይችሉም፣ ዓለም አቀፉ ማህበረሰብ ከጎን ነው ሲሉ ሄርማን ኮሆን መልእክታቸውን አስተላልፈዋል። በጆርጅ ሄርበርት ቡሽ ዘመነ መንግስት በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት ሚስተር ሄርማን ኮሆን የደርግ መንግስት ሊወድቅ አንድ ቀን ሲቀረው በለንደን የተካሄደውን ድርድር የመሩ መሆናቸው ይታወሳል። ዶክተር አብይ አህመድ ኢህአዴግ ሊቀመንበርነትን ያገኙት በመራራ እልህና አስጨራሽ ትግል ነው ሲሉ የኦሮሚያው ፕሬዝዳንት አቶ ለማ መገርሳ ገልጸዋል። አቶ ለማ ኦቢኤን ከተባለው የክልሉ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ አዲሱ ኢህአዴግነት አመራር ዝም ብሎ የተገኘ ሳይሆን በጠንካራና ሰፊ ትግል ነው ብለዋል። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የወደድ የፌዴራል ስርዓቱን የመምራት እድል በማግኘቱ ድርብ ኃላፊነት ተሰጥቶታል ነው ያሉት። የወደድ ሊቀመንበር ዶክተር አብይ አህመድ በኢህአዴግ ምክር ቤት የተመረጡበት ሂደት እልህ አስጨራሽና ጠንካራ ስራ የተደረገበት ነበር ሲሉ አቶ ለማ መገርሳ ተናግረዋል። ዶክተር አብይ አህመድ የኢህአዴግ ሊቀመንበር ሆነው እንዲመረጡ በአዴን የራሱን አስተዋጽኦ ማድረጉን የአማራ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን መግለጻቸው ይታወሳል። አቶ ለማ መገርሳ ወደድ ሀገር የመምራት ኃላፊነት ተሰጥቶታል ቢሉም የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራሽ ጉጤን አሸናፊው ግለሰብ ሳይሆን ድርጅት ነው ማለታቸው ይታወሳል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ምርጫው የግለሰብ ጉዳይ ብቻ ሳይሆን በጋራ የምንመክርበት ነው ማለታቸው አይዘነጋም። አቶ ለማ መገርሳ ቀጣዩ ጊዜ ፈታኝ እንደሚሆንና ለህዝቡ የገባነውን ቃል ለመፈጸም መስዋዕትነት እንከፍላለን ማለታቸውንም ኦቢኤን ዘግቧል። በተያያዘ ዜና ነገ በሚደረገው የዶክተር አብይ ቃለ መሃላ ፕሮግራም ላይ እንዲገኙ በርካታ የተቃዋሚ ፓርቲ አመራሮችና ከፍተኛ ዲፕሎማቶች እንዲገኙ ጥሪ መተላለፉን የኢትዮጵያ ፓርላማ መዘገቡም ተዘግቧል። በሞያሌ ከተማ ስለተገደሉ ዜጎች የሚያጣራ ቡድን የማጣራት ተልእኮ እንዲያቋርጥ መታዘዙ ተነግሯል። በመከላከያ ሰራዊት አባላት በሞያሌ ከተማ ስለተገደሉ ዜጎች እንዲያጣራ የተሰየመውና የአስቸኳይ ጊዜ አዋጁን አፈጻጸም የሚከታተለው መርማሪ ቡድን የማጣራት ተልእኮ እንዲያቋርጥ መታዘዙ ተዘገበ። በኢትዮጵያ ፓርላማ የተቋቋመው የአስቸኳይ ጊዜ አዋጅ መርማሪ ቡድን ከመጋቢት 16 እስከ መጋቢት 24 ድረስ ወደ ሞያሌ ተጉዞ ምርመራ የማካሄድ እቅድ ነበረው። ዋዜማ የቡድኑን አባል ጠቅሶ እንደዘገበው መርማሪው ቦርድ ከበላይ የመጣ ትእዛዝ ነው በሚል ተልእኳቸውን አቋርጠው እንዲመለሱ ተደርጓል። 12 አባላትን ያካተተውና በፓርላማው የአስቸኳይ ጊዜ አፈጻጸሙ እንዲያጠራ የተቋቋመው መርማሪ ቦርድ አባላት መጋቢት 16 ወደ ሞያሌ ለመጓዝ ተሰባስበው ነበር። ይሁንና አንድ የቡድኑ አባል ለዋዜማ እንደገለጹት ከበላይ የመጣ ትእዛዝ ነው በሚል ከጉዟቸው እንዲመለሱ ተደርገዋል። የቡድኑ አባል የተወሰነው ጉዞውን መቀጠል አለብን አንመለስም ቢሉም፣ ሌሎች ደግሞ መመለስ አለብን ስላሉ ጉዞው ሳይካሄድ ቀርቷል ተብሏል። መርማሪ ቡድን ጉዞ እንዲያቋርጥ የትኛው ባለስልጣን ትእዛዝ እንደሰጠ እንደማያውቁ መናገራቸውን የተገለጸው በፓርላማ አስቸኳይ ጊዜ አዋጁ እንዲያጣራ የተቋቋመው አጣሪ ቡድን ወደ ሞያሌ ተጉዞ ከሟች ቤተሰቦች፣ ከቁስለኞችና ከአካባቢው ነዋሪዎች ጋር በመነጋገር መረጃ በማሰባሰብ በመከላከያ ሰራዊቱ ስለተገደሉ ዜጎች አጣርቶ ለመምጣት ተልዕኮ ተሰጥቶት ነበር። አርበኞች ግንቦት ሰባትና የአማራ ዲሞክራሲያዊ ኃይል ንቅናቄ በአማራ ክልል ወጣቶችን በማደራጀትና በማሰልጠን በከፍተኛ ሁኔታ መንቀሳቀስ ላይ መሆናቸውን አንድ የኮማንድ ፖስት መልእክት ማመልከቱ ተዘግቧል። ለኢሳት ከደረሰውና በጎንደር የኮማንድ ፖስት የተዘጋጀው ሰነድ ላይ አርበኞች ግንቦት ሰባትና አማራ ዲሞክራሲያዊ ኃይሎች ንቅናቄ ህገ መንግስታዊ ስርዓቱን ለማፍረስ እየተረባረቡ መሆናቸው ተዘግቧል። በጎንደር ከተማ በስድስቱ ክፍለ ከተሞችና በጎንደር ዩኒቨርሲቲ በተዘጋጀው የኮማንድ ፖስቱ የአስቸኳይ ጊዜ አዋጅ አፈጻጸም መድረክ ላይ የቀረበው ሰነድ በጎንደር ከተማ በተደጋጋሚ በሚፈጸመው የቦምብ ጥቃት የቱሪስት ፍሰቱ እንዲቀንስና ባለሀብቶች ስጋት ውስጥ እንዲያድርባቸው ማድረጉ ተመልክቷል። የጎንደር ከተማ አስተዳደር ያስቸኳይ ጊዜ አዋጅ ማስፈጸሚያ ኮማንድ ፖስት እቅድ በሚድርስ የተዘጋጀው ሰነድ ባለፉት 4 ዓመታት በአማራ ክልልና በመላ አገሪቱ በተነሱ የህዝብ ተቃውሞዎች ከሰው ህይወት መጥፋት ባሻገር ታላላቅ ኢኮኖሚ አውታሮች እንደወደሙ ጠቅሷል። በአጠቃላይም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች መፈጠራቸውን በዝርዝር አስቀምጧል። ለሁለተኛ ጊዜ የተደነገገውን ያስቸኳይ ጊዜ አዋጅ ለማስፈጸም በዋናነት ህዝቡ ስለ ኮማንድ ፖስቱ ያለውን የተዛባ አመለካከት ማስተካከል አለብን ያለው ሰነዱ አፋኝና ህዝብን ለመጉዳት የተቋቋሙ ተደርጎ ስለ ኮማንድ ፖስቱ በህብረተሰብ ውስጥ የተሰረጸውን አመለካከት ለመቅረፍ መስራት ይጠበቅብናል ብሏል። እነ እስክንድር ነጋ ከነበሩበት የፖሊስ ጽፈት ቤት ወደ እስር ቤት መወሰዳቸው ተሰምቷል። ያልተፈቀደ ሰንደቅ ዓላማ ይዛችኋል በሚል የታሰሩት እነ እስክንድር ነጋ ፍርድ ቤት ሳይቀርቡ ከ48 ሰዓት በላይ እንዳለፋቸው ቤተሰቦቻቸው አስታውቀዋል። ጉዳዩን በተመለከተ መግለጫ ያወጡት ዓለም አቀፍ ተቋማት ድርጊቱን በማውገዝ በአስቸኳይ እንዲፈቱ ጠይቀዋል። ፖሊስ ጉዳዩን ለኮማንድ ፖስት አሳውቄ ምላሽ የተጠባበቅኩ ነው ቢልም ኮማንድ ፖስቱ እንዳሰራቸው ለማወቅ ተችሏል። ኮከብ የሌለበት ሰንደቅ ዓላማ ይዛችኋል ተብሎ የታሰሩት እነ እስክንድር ነጋ ክሳይን መሰረትባቸው ቀናት ተቆጥረዋል። ባለፈው ዕለት በጋዜጠኛ ተመስገን ደሳለኝ እናት መኖሪያ ቤት በተደረገው ፕሮግራም ላይ የተሳተፉት ጋዜጠኞች፣ ጦማሪያንና የፖለቲካ መሪዎች ፍርድ ቤት መቅረብ የነበረባቸው ጊዜ አልፈዋል። በመጀመሪያዎቹ 3 ቀናት ከነበሩት የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ጣቢያ ጽፈት ቤት ወደ መደበኛ እስር ቤት መተላለፋቸውን ከቤተሰቦቻቸው አካባቢ ተገኘ መረጃ ያመለክታል። አሁን ያሉበት ሁኔታ ከባድ እንደሆነም ሲገለጽ፣ በአንድ ክፍል ውስጥ 90 የሚሆኑ እስረኞች በሚገኙበት ጠባብ ክፍል ውስጥ እንዲገቡ መደረጉን ለማወቅ ተችሏል። ክፍሏ ከመጠበቧ የተነሳ ለመኝታ የሚሆን ቦታ ባለመኖሩ ቆሞ ለማደር መገደዳቸውን ለቤተሰብ ገልጸዋል። እስክንድር ነጋን ያነጋገሩ ሰዎች እንደገለጹት እስረኞች ያሉበት ሁኔታ ለጤንነታቸው በጣም አስጊ ነው። መስላም ማስማት ለሚፈልግ ወይም ለሚሰማው ሰው ሁሉ ንገሩልን፣ ያለንበት ሁኔታ የሚገልጸው ኢሰብአዊ የሚለው ቃል ነው በማለት እስክንድር መናገሩን መረጃዎች አመልክተዋል። በተያያዘ ዜናም በአስከፊ እስር ላይ የሚገኘው ጋዜጠኛ ደመስገን ደሳለኝ ታሞ ሆስፒታል መግባቱም ተዘግቧል። በእስር ላይ የሚገኘው ታዋቂው ጋዜጠኛ ደመስገን ደሳለኝ በደረሰበት ህመም ወደ ዘውዲቱ ሆስፒታል መወሰዱ ሲታወቅ፣ ጋዜጠኛ ደመስገን የጀርባና የወገብ ህመም እንደሚያሰቃየው ወንድሙ ታሪኩ በፌስቡክ ገጹ ላይ ያሰፈረ ሲሆን፣ ባለፈው ሰሞን ሌሊቱም በእጅጉን ታሞ ማደሩን አብረውት ከታሰሩት ከእናቱ አንዷን ማራጌ መስማቱን ገልጿል። ባለፈው እሁድ በአንድ ማህበራዊ ዝግጅት ላይ የተገኙ ጋዜጠኞች፣ የፖለቲካ የሰብአዊ መብት ተሟጋቾች በአንድ ላይ ተይዘው መታሰራቸው ይታወቃል። እስረኞቹ በአስከፊ የእስር ሁኔታ ላይ የሚገኙ ሲሆን እስካሁን ድረስ ለፍርድ አለመቅረባቸውም ተነግሯል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ዓለም አቀፍ የሳት ክብረ በዓል በስዊድን በሀገራችን እየተካሄደ ያለውን አፈናና ሰብአዊ መብት ጥሰቶች ደከመኝ ሰለቸኝ ሳይል ሌት ተቀን በንቃት በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ወቅታዊ የተሟላና ሚዛናዊ መረጃዎችን በማድረስ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ከህወሓት መራሹ መንግስት የሚቃጣበትን መጠነ ሰፊ አፈና በአስተዳደሩ ጥንካሬና በሀገር ወዳድ ኢትዮጵያውያኖች ድጋፍ በመቋቋም እነሆ በታሪካዊቷ ከተማ አምስተርዳም አንድ ብሎ ጉዞውን እየጀመረው ኢሳት በአቅም ጎልብቶ ተደራሽነቱና የመረጃ ጥራቱን ጨምሮ በዘመን አመጣሽ መሳሪያዎች ተዘምኖ ይሄው 7ን ዘልቆ ድፍን 8 ዓመቱን ለማክበር ቀጠሮ ከርሶ ጋር ይዟል። በለቱ የኢሳት አስተዳደር አመራሮች ከጋዜጠኞች ከ3ቱም የኢሳት ማሰራጫ በተመሳሳይ ሰዓት ይገኙበታል። ከርሶ ለሚቀርቡ ጥያቄዎች በቀጥታ መልስ ይሰጣሉ። በተጨማሪም የኢሳት ስርጭት ከሳተላይት በስተጀርባ ያለው መሰናዶ ለመጀመሪያ ጊዜ ለህዝብ ይፋ ከመሆኑም በላይ ኢሳት የሚጠቀምባቸውን ዘመን አመጣሽ መሳሪያዎችና አጠቃላይ ዝግጅት መሰናዶ በቀጥታ ለተመልካች እይታ ይቀርባል። በተጨማሪም ኢሳት ስላሳለፋቸው 8 አመታት ጉዞ በስፋት ይዳሰሳል። ዝግጅቱን በርካታ ዓለም አቀፍ ከተሞች በቀጥታ የሚታደሙበት ይሆናል። የኢትዮጵያውያኖች መገለጫ የሆነ የባህል ምግባችን ከተሟላ የመጠጥ አቅርቦት ጋር በአማረና በጣፈጠ መልኩ ለታዳሚዎች ይቀርባል። የምግብ ዋጋ 200 ክሩነር፣ ከዚህም በተጨማሪ ሳትን በበለጠ ለማጠናከር የሚያግዙ ባለ 500 እና ባለ 1000 ክሮነር የትኬት ኩፖን አዘጋጅቶሎታል። ቦታ ሪክ ቪቶሬት 1-163-05 ስፖንጋ ክሪክ ኮሚኒቲ አዳራሽ ቱናልባና ሪንክቤ ቀን አፕሪል 28 2018 ሰዓት ከ13 ሰዓት ተኩል ጀምሮ እስከ 23 ሰዓት። ለተጨማሪ መረጃ 073-556-3819 ወይንም 070-753-9958 ኑ አብረን በመሆን ሁሉም ኢትዮጵያዊ ሚዛናዊና ተከክለኛ መረጃ ያለ ገደብ የማግኘት ሰብአዊ መብት ይከበር ዘንድ አብረን እንታገል።
የስብሰባ ጥሪ። የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ የሻውና ታዋቂዋ አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያኖች ጋር በአፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያኖች ጋር ቀጣይ ውይይት በስቶክሆልም አፕሪል 21 በቴንስታትሬፍ ያደርጋሉ። እርሱም በእለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞረሽ ወገኔ ስዊድን ባክብሮት ጋብዞታል። አስታውሱ አይርሱ፣ የአፕሪል 21 ቀጠሮ ከኛ ጋር ይሁን። የስብሰባ ቀን ቅዳሜ አፕሪል 21 2018 የስብሰባ ሰዓት ከቀኑ 13 ሰዓት፣ የመግቢያ ዋጋ 200 ክራውን ከምሳና ከአንድ መጠጥ ጋር። የስብሰባ ቦታ ቴንስታ ትሬፍ ሃክስትሮኬት ትሬቶን ቴንስታ ሴንትሩም ቱነል ባና ቴንስታ። ዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት እንደ ኢትዮጵያኖች አቆጣጠር የሚያስተላልፈውን የአማርኛ ፕሮግራም እንደቀጠለ ነው። እንግዲህ አድማጮቻችን እስከ 6 ሰዓት ከኛ ጋር እንደምትሆኑ በመተማመን አሁን በመግቢያው ፕሮግራማችን ላይ ገለጽንላችሁ እንግዳችን አብዱላሂ ከኛ ጋር አለ። በድጋሚ አብዱላሂ እንኳን ደህና መጣህ።
እንኳን ደህና ቆየህ።
አብዱላሂ ወደ ውይይታችን ከመግባታችን በፊት እንደሰማሁት ከሆነ አሁን ስንወያይ እንደሰማሁት በቅርብ ጊዜ ትመረቃለህ?
አዎ፣ አንድ 10 ቀን።
ምንድነው የምትመረቀው? አጠራ አድርገህ እስቲ ስለዛ።
ዳታ ሳይንስ የሚባል ትምህርት ነው ያጠናሁት እና ሶፍትዌር ኢንጂነሪንግ።
ትመረቃለህ?
እመረቃለሁ። አዎ፣ ዳታ ሳይንስ ማለት ያው ኢንተርኔት ላይ ወይም ከኢንተርኔት ውጪ ያለውን ኢንፎርሜሽን እንዴት አቀናብረህ አናላይዝ እንዴት እንደምታደርገው።
በነገራችን ላይ አንተ የምትሰራው ይሄን ነበር አይደል? እንዴ ድሮ ከዚህ
የኮምፒውተር ስራ ነበር የምትሰራው?
አዎ፣ ከአዲስ ከፕሬዝዳንት ማን ነው ስሙ?
አብዲሌ። አዎ፣ ከዛ ከመንግስት በፊትም
ፕራይቬትሊ
የኮምፒውተር ስራ ላይ ነበር እንትን ያደረኩት።
አዲስ አበባም ስራ ነበር?
አዲስ አበባ የመኪና ንግድ ነበር የምትሰራው።
ኦኬ፣ እንኳን ደስ ያለህ። ግንም 10 ቀን ቢቀረውም ምርጫ ማን ነው እሺ ምንድነው የሚባለው ምርቃቱ እንኳን ደስ ያለህ። በቅድሚያ ኢትዮጵያ ድምጽ ሬዲዮ እንኳን ደስ ያለህ ይላል። እንግዲህ አድማጮቻችን ለአብዱላሂ ጥያቄ ካላችሁ በስልክ ቁጥር 0819100 በመደወል በቀጥታ ጥያቄያችሁን መወርወር ትችላላችሁ። አብዱላሂ፣ እንግዲህ የኢትዮጵያ ድምጽ ሬዲዮ የኢትዮጵያን የተለያዩ ብሔር ብሔረሰቦችና የፖለቲካ ድርጅቶች እንዲሁም የሲቪክ ድርጅቶች እያቀረበ ያወያያል። ምንድነው ችግራችን? ምንድነው በእናንተ አመለካከት ያለን ችግር? ምንድነው መፍትሄውስ? ምንድነው በአጠቃላይ የሚሉትን ሁሉም የራሱን አንድ ኢትዮጵያን ያለችን ያችን የጋራችንን የጋራ ዳቧችንን እንዴት አድርገን በጋራ በህብረት እንቋደሳት በህብረትም እናሳድጋትና የሚለውን ለመወያየት ነው። እንግዲህ በቅድሚያ በኡጋዴን አካባቢ ያለውን ሁኔታ እስቲ ፒክቸራ እንደው እንደ ፒክቶሪያል የሆነ እንትን ስጠን። እንዴት ነው ያለው የፖለቲካው የሶሻሉ የኢኮኖሚ ሁኔታ ምን ይመስላል በአሁኑ ጊዜ?
በጣም ነው ማመሰግነው አህመድ። የሶማሌ ክልልን ሁኔታ በተመለከተ ከዚህ በፊት ብዙ ሰዎች በሚዲያ ወይም በተለያዩ አጋጣሚዎች እንደምናውቀው በጣም የከፋ ሁኔታ ነው ያለው። ልዩ ፖሊስ የሚባል ሚሊሻ አለ በያው በህወሓት የተደራጀ ሚሊሻ። እነሱ ቀን ከሌሊት ሰው እየገደሉ ሴት ልጆችን እየደፈሩ ሰዎችን እስር ቤት ቶርቸር እያደረጉ ነው ያሉት። ይሄ ከዚህ በፊትም የነበረ አሁንም እየተባባሰ የሄደ ሁኔታ ነው ያለው ሶማሌ ክልል ውስጥ። ያው ከሌሎች አካባቢዎች ለየት የሚያደርገው ነገር የክልሉ ፕሬዝዳንት ትንሽ የጤና ችግር ያለባቸው ይመስላል። በጣም ትንሽ የጤና ችግር ያለበት ሰው ነው ሶማሌ ክልልን ያስተዳድረ ያለው።
ለቆርጥና ምንድነው የሰማሁት አልፎ ተርፎ የራሱን እናት ለምንድነው ልዩ ፖሊስ ነው የምትለው? ለልዩ ፖሊሱ ትዛዝ ሰጥቶ ቶርቸር አርጓት ይላሉ። እንደው እንትን አልተባለም ምንድነው አልተጋነነም?
በእውነት በእርግጥ ይሄ አሁን ፕሬዝዳንቱን ለማያውቅ ሰው ወይንም ሶማሌ ክልል ውስጥ ያለውን ሁኔታ ለማያውቅ ሰው እንዲህ አይነት ነገሮች እየተጋነኑ ይመስላቸው ይችላል። ይሄ ግን እውነታ ነው። ለምሳሌ ይሄ እንኳን የሌሎች ሰዎች እናቶች ቀርተው የራሱን እናት ቶርቸር ለማድረግ ትዛዝ በሚሰጥበት ቀን እኔ ቁጭ ብዬ በጆሮዬ ሰምቻለሁ። ከአጠገቡ ቁጭ ብዬ ማለት ነው
እናቴን ቶርቸር አድርጉ ብሎ።
አው ነገሩ እንዲህ ነበር። ያጎት ልጆች አሉት የሆነ ብር ነገር እንትን አርጎላቸው ነበርና ከዛው ውስጥ የተወሰነ ብር ይጎላል በእናቱ ናት መሰለኝ እንትን ያደረገችው
ያጎደሉት።
አው በዛ ተናደው ነው አዲስ አበባ ነበር ጌስት ሃውስ አለው አዲስ አበባ እዛ ነበር አብረን የነበር ነውና ልዩ ፖሊስ ኃላፊ ጋር ይደውልና አሁንኑ ሄደ ቶርቸር አርጋቸው
እሱ አዲስ አበባ ቁጭ ብሎ አንተና እሱ ጌስት ሃውስ ቁጭ ብላችሁ ደውሉ
በስልክ
ይዱና እናቴን ቶርቸር አርጉ።
አሁን ሄደ አሁን ሌሊት ነው አሁን ሄደ ቶርቸር አድርጌላቸው ይለዋል ሰውየው ማለት ነው። እኔ እንዳውም ወጥቼ በጎን ሰውየው ጋር ደውዬ እባካሁን ተናዶ ነው ዝም ብለህ ወስደናታል ቶርቸር ያርግናት ነው ብለህ ዋሸው ብየው እንደዛ አድርጎ በነጋታው ረስቶታልና ጤነኛ አይደለም ሰውየው። አሁን ሰሞኑን ምናልባት ሰዎች እሳ ቲቪ ላይ አይተውት ከሆነ ወይ በሶሻል ሚዲያ ላይ አይተውት ከሆነ እየተቃወሙ ያሉትን ሰዎች እና ቤተሰቦቻቸው ጋር እየሄደ በልዩ ፖሊስ እያስደበደበ በስልክ እያስደወለ ነው ያለው እናቶችን እያስደበደበ ማለት ነው በልዩ ፖሊስ።
ማለት እኔ ለምሳሌ ገዛ አካባቢ ነዋሪ ብሆን የኔን ወላጆችና ቤተሰቦች እየደበደበ ስልክ እንዲደውሉ ያደርግና እኔን ሲያለቅሱ እንድሰማ ነው የሚያደርገው?
በትክክል አዎ። ተቃውሞ ሆን እንድታቆም ማለት ነው። ከቀጠልክ እዙ በጥይት ደፋታለሁ ብሎ ነው ያስደወለ የሚያስፈራራቸው። አንዳንድ ሰዎች አሁን
አንተ ያሰጋ አያሰጋም እንዴ አንተ ታዲያ አናሳስብም ያንተ ወላጆች ነው ያንተ የተለየ ጥበቃ ይደረግላቸዋል።
እኔ እንኳን ከጅጅጋ ስወጣ እናቴን እህቴን ወንድሞቼን ይዤ ነው የወጣሁት።
ኦኬ።
ይሄንን ሰላም አውቅ ብቻዬን አልወጣሁም ሰብስቤ ይዣቸው ነው የወጣሁት። እና አሁን እናቴ እዚህ ነው ያለችው እናቴም እህቴም እዚህ ስዊድን ነው ያሉት አሁን።
ስለዚህ አንተ ከዚህ ድንሃል ግን ወሬውን ሰምተናል። በተለይ ውጭ አሉ የሚቃወሙ የወጋዴን ተወላጆች ቤተሰቦቻቸውን ያሰረ የደበደበ የሚል ወሬ ሰምተናል። ግን አንዳንድ የኢትዮጵያን ዜናዎች ስትሰማ የሰው ልጅ እንደዚህ ያደርጋል ወይ አውሬ ነው ወይ ያሰኛል። ለምሳሌ እኔ እንጃ ሰምተን እንደሆነ አላውቅም አንድ ጊዜ ወለጋ ውስጥ አንድ እናት በቪኦኤ ተጠይቀው ያለቀሱ ልጄን ገለው ሬሳው ላይ ቁጭ አርገው ደበደቡኝ አሏሉ በቀጣይ የተሰማ። እና እንዲህ አይነት ነገር ይደረጋል ሲባል ማመን ያቅተኝ ነበር። አንተንም ይሄ ነገር ይደረጋል ነው የምትለው?
በጣም የሚገርመው ነገር አሁን ይሄ ወለጋ ውስጥ እንደዛ የተደረገባቸው እናት ምናልባት ለዛ አካባቢ አዲስ ሊሆን ይችላል ያድርግት ማለት ነው። ይሄ ግን ሶማሌ ክልል ውስጥ ላለፉት 27 አመታት ህወሓት ያደርገ የነበሩት ድርጊቶች ናቸው። ምናልባት ሰዎች እንደሚያስታውሱት ከሆነ እሳት ላይ ከሁለት ሶስት አመት በፊት የሆነ ቪዲዮ ተለቆ ነበር። ሶማሌ ክልል ውስጥ ብዙ ሰው ይገሉና ያካቢውን ሰው አምጥተው በግድ መሳሪያ ይዘው በቪዲዮ እየቀረጹ ሬሳዎችን እየጎተታቸው ደርድሩ እያሉ ብዙ ሬሳዎችን ያስጎትቱ አስደርድረዋል። ያካቢውን ሰው ማለት ነው ከገደሏቸው በኋላ
በቪዲዮ ላይ በእንትን በፌስቡክ ላይ ይቻሉ።
አው ሌላው ደግሞ ከኦብነጋም ይሁን ከድሮ ኢታር ከሚባሉ ሰዎች ጋር ሲዋጉ ሬሳውን በገመድ አስረው በመኪና ላይ አስረው ማለት ነው ከተማ ውስጥ ያሽከረክሩ ነበር።
ልክ አሜሪካንን ፊልሙን የሰሩት አሜሪካኖች ከተማ ውስጥ የገደሏቸውን አሜሪካኖች እንደጎተቱት አይነት ማለት ነው።
በትክክል አው እዛ እኔ ትዝ ይለኛል ህፃን ልጅ ሆኜ ደጋሃቡር ነው የተወለድኩት። እዛ ደጋሃቡር ሆኜ ትዝ ይለኛል በሬሳ በገመድ አስረው በመኪና እንዲ ህፃን ልጆች እናቶች በቃ ማንም ሳይቀር ያያየን እንዲ ከተማ ውስጥ ያሽከረክሩ ነበርና እንደዚህ አይነት ሰዎች ናቸው። ምናልባት አሁን እንደዛ ድርጊቶች ወደ ሌሎች የኢትዮጵያ አካባቢዎችም እየተስፋፉ ነው ያሉት። እና ሶማሌ ክልል ውስጥ ያለው ሁኔታ ከሶማሌ ክልል ውጭ ለሚኖሩ ሰዎች ስንናገር ትንሽ እንትን ይመስላል አንዳንድ ጊዜ ምታጋኒ ነው የሚመስላቸው። ይሄ ግን እውነታ ነው ሪያሊቲው ነው ሶማሌ ክልል ውስጥ ያለው።
እናንተ ግን ይሄን ካነሳ አይቀር አንድ የሚከነክነኛል ፐርሰናሊ እንዲህ አይነት ችግር እንግዲህ ኢትዮጵያዊ ነን ሁላችንም አንተም እኔም እሱም እሷም አማራው ጉራጌው ኦሮሞው ሶማሌው በዛች ሀገር ምን ነው ኢትዮጵያዎች ነን የጋራ ችግራችንን በጋራ ለመወጣት በጋራ መነጋገር አብረን መወያየት መቻል አለብን። ይሄ ችግር ሶማሌ ኢትዮጵያ ሶማሌዎች ውስጥ ኦጋዴን እንዳለ እየቀረቡ የእናንተ ልጆች የዛ አካባቢ ልጆች ለምንድነው ማስረዳት ያቃታችሁ ለምንድነው ማትገናኙት ከሌሎች ኢትዮጵያኖች ጋራ? እስቲ ይሄን ነገር ምንድነው ችግሩ? አሁን ይሄን ስንሰማ ሌሎቹ ይሄን ነገር የማያውቁ ሰዎች በሌሎቹ አካባቢዎች ይሄ ሊሆን አይችልም ይላሉ። ይሄን እንዳይሆን እንድንተዋወቅ ችግራችንን በጋራ እንድንሰማው ለምን አይሞከርም ለምን አንገናኝም?
በርግጥ ይሄ አይ ቲንክ የሶማሌ ተወላጆች ላይ ብቻ ያለ ችግር ሳይሆን ሁላችንም ጋር ያለ ችግር ነውና
ትክክል።
በጣም ይገርማል አገር ቤት ሆነን እኔ አሁን ወደ 5 አመት ሆኖኛል እዚህ ውጭ ሀገር ከመጣሁ ማለት ነው። አገር ቤት ይያለው ምንም ይሄ የኦሮሞ ኮሚኒቲ የሶማሌ ኮሚኒቲ የአማራ ኮሚኒቲ ምናምን የምትለው ነገር የለም
አቃለው
የለም ምንም የለም። በቃ ሰው ምልህ አማራ አለ ሶማሌ አለ ኦሮሞ አለ ጓደኛቸው አለ ተጋብተዋል ሰው ምንም እንትን የለም ምንም የምትለየው ብዙ እንትን አላበረም። ውጭ ሀገር ስንመጣ ነው እነዚህን ኮሚኒቲዎች እናያቸው። እኔ እውነቴን ነው የምልህ በጣም ገርሞኝ ነበር እዚህ ስመጣ ተደናግጬ ነበር በጣም ነበር ያፈርኩት እዚህ ውጭ ሀገር ያለውን የዳያስፖራውን አኗኗርና ይሄ የኮሚኒቲ ሴታፕ ያደረጉት ይሄ የተለያየ ስብሰባ የሚጠሩት ምናምን ምናምን 10 የተለያየ ባንድራዎችን ይዘው እንትን የሚሉት ነገር በጣም ነበር ያሳፈረኝ። ብዙ ጊዜ ምናልባት ሰዎች አንዳንድ ሰዎች እዚህ ስዊድን ያሉት ያስታውስ ይሆናል እነ ስብሰባዎች ላይ ወይ ሰላማዊ ሰልፍ ላይ ስመጣና አንዳንድ ጊዜ ንግግር እንዳደርግ ስጠየቅ የኦጋዴን ተወካይ የሶማሌ ተወካይ ምናምን ብለው ነው ሰዎች የሚጠሩኝ። እኔ ግን ማንንም አልወክልም ራሴን ነው የምወክለው ብዬ ብዙ ጊዜ በተረጋጋሚ ተናግሬያለሁና ይሄ እዚህ ውጭ ሀገር ያለው ነገር ስላሳፈረኝ ነው። መቼም የምትሰራው ነገር ላንድ ኮሚኒቲ ብለ ሳይሆን እኔ አሁን ለምሳሌ ሶማሌ ክልል ውስጥ የነበረውን ነገር ስለከበረኝ ነው ትቼ የወጣሁት የተሰደድኩት ማላቀው ሀገር የመጣሁት ህይወቴን ሁሉ ነገርን ጥዬ የወጣሁት እናቴን ሁሉ ሪስክ ላይ እንትን ያደረኩት ለሶማሌ ህዝብ ብዬ አይደለም። እኔ እንደ ግለሰብ የነበረው ነገር ስላልተስማማኝ በቃ ልቀበለው ስላልቻልኩ ነው ወደዚህ የወጣሁትና ያንን ላጋልጥ የቻልኩት። ከዛ በኋላ የነበረው ነገር ሰዎች ናቸው ታሪካም ይለጥፉብህ የሶማሊ አክቲቪስት ይሉኛል የኦጋዴን አክቲቪስት ይሉኛል የመናምን አክቲቪስት ይሉሃል ሰዎች ናቸው እንደዛ አይነት ስሞችን እንትን የሚያደርጉት እንጂ እነዚህ ስሞችን አማራ ኦሮሞ ሶማሌ መናምን የሚሉትን የብሔር ስሞች ሲታነሳ ሰው ነው ከዛ በኋላ የምታገኘው የተቸገረ ሰው ችግር ላይ ያለ ሰው ይሄንን ኢትዮጵያ ውስጥ ያለውን ችግር የሚቃወም ሰው ነው የምታገኘው። ከዛ ሰው በኋላ ግን ስሞች
ክሬት
ይደረጋሉ እና ችግሮቻችን ሁላችንም ላይ ችግሮች አሉ። አብዛኞቻችን ችግሮችን ስለምንቃወም ነው ሀገርም ጥለን የወጣ ነውና
ትክክል።
ከዛ በኋላ ግን ስሞች አሉ። እነዛን ስሞች ቻሌንጅ አድርገን አብረን መምጣት መቻል አለብን። እስካሁን እንዲህ አይነት ወሬው ብዙ የለም። እኔ እዚህ ሬዲዮ ሆኜ ራሱ እነዚህ ነገሮችን ከማስተካከል ከቻልን በኋላ ነው ኢትዮጵያንም ማዳን የምንችለው። አሁን ባለንበት ሁኔታ ውስጥ አዲስ መንግስት ቢመጣ ራሱ ይሄንኑ መንገድ ነው የሚከተለው። ምክንያቱም ይሄ መንገድ ካልተቀየረና ኢትዮጵያ ውስጥ አዲስ አይነት ሰው ካልተፈጠረ መንግስትም የነበረውን ሲስተም ነው
የሚከተለው።
ምናልባት በቲቪ ላይ አንዳንድ ነገሮች ሊቀያይሩ ይችላሉ። ቲቪ ላይ ሲናገሩ እንደዚህ ጥሩ ጥሩ ነገሮች ሊናገሩ ይችላሉ። ግን ውስጥ ያለው ችግር ኤግዚስት አድርጎ ሳለ ወደ ሌላ መንግስት ብንሸጋገር ይሄንን ሲስተም ይዘን ነው የምንሄደው። ይሄንን ሲስተም ማስተካከል ከቻልን ግን ወደፊት የሚመጣው መንግስትም የተስተካከለ መንግስት ይሆናል።
ቅድም ስትናገር እኔ አገሬ ያለው አማራ፣ ኦሮሞ፣ ትግሬ ወዘተ አላውቅም፣ ሁሉም ያንድ ሀገር ሰው ተጋብቶ ተዋልዶ ጓደኛው ነው የኖረ ነው ብለሃል። ያን የሚያደኩበት ህብረተሰብ ነው። ምንድነው ይመስላል ባንተ አመለካከት ወደዚህ ያመጣና አሁን ያለው አመለካከት ውስጥ ያመጣን ምንድነው? ለምንድነው እንደዚህ መንግስትስ እንደ አይነቱ ነገር የሚፈልገው?
I think የችግራችን የኤሊቶች ችግር ነው መሰለኝ። እኔ እንደምረዳው ማለት ነው የህዝብ ችግር የለም ማለት ህዝብ ለህዝብ ጥላቻን የሚያራምድም ሌላውን መልሶ ሌላውን መጮከን የሚፈልግም ሌላውን ገፍቶ ስልጣን ላይ መውጣት የሚፈልግም ህዝብ ያለ አይመስለኝም። ያለው ችግር የኤሊቶች ችግር ነው። ሁሉም ብሄር በኤሊት ነው ኪድናፕ ተደርገው ያሉት።
ኦኬ።
እና በእነዚህ ኤሊቶች ነው ፖለቲካም ቢሆን አብዛኛው ነገር በእነዚህ ኤሊቶች እየተመራ ነው ያለው። እና ኤሊቶች ደግሞ አይፈላለጉም። አንደኛው ኤሊት የሌላኛውን ከሌላው ጋር አብሮ በሰላም መስራት የማይፈልግበት አይነት ሁኔታዎች የራሳቸው ፐርሰናል የሆነም የፖለቲካ ጥቅሞችም ሊኖሩ ይችላሉ። እና በእነዛ ኤሊቶች እስከተመረን ድረስ የተለያዩ ብሔር ብሔረሰቦች በተለያዩ ኤሊቶች ኪድናፕ ተደርገው እስከኖሩ ድረስ እነዚህ ችግሮች ይቀጥላሉ። እና በብሔርም ስም ተደራጅተው ይሁን ከብሔር ማለት ሌላ ናሽናል የሆነ ስም ይዘው ስቲል ግን በብሔር ሲስተም የሚሰሩ ድርጅቶችም ይሁን እኛ ቻሌንጅ ካላደረግናቸውና ህዝብ ተነስቶ አይ ይሄ እስካሁን አልጠቀመንም ከዚህ በኋላ አዲስ ነገር ነው የምንፈልገው እናንተ አብራችሁ መጣችሁ አብራችሁ እንድትሰሩ ነው የምንፈልገው የኛን ድጋፍ የምትፈልጉ ከሆነ እናንተ ኤሊቶች አብራችሁ ተገናኙና የሆነ አዲስ ነገር ፍጠሩ ብሎ ህዝብ እስካልተነሳ ድረስ እና ዝም ብለን መከተል እንዲህ አሁን ባለንበት ሁኔታ እስከቀጠልንበት ድረስ ብዙ መፍትሄ አይታየኝም።
ቅድም አንስተው ነበር ይሄ የልዩ ፖሊስ የሚባል አለ እንሰማዋለን እኛም አንተም አንስተዋል። ይሄን ልዩ ፖሊስ እንግዲህ የተለያዩ አመለካከቶች አሉ። ልዩ ፖሊሱን ያደረጃው በተዘዋሪ መንገድ ወያኔ ነው ለራሱ ጥቅም እንዲሆን እንዲረዳው ብሎ ነው ያደረጃው የሚሉ አሉ። እና ይሄ ልዩ ፖሊስ ለምንድን ነው ልዩ የተባለው? ልዩ የተባለበት ምክንያት ምንድነው? ይሄ ልዩ ፖሊስስ ምንድነው? ስራው ምንድነው? ምን ለማድረግ ነው የተቋቋመው? ምን አይነትስ ኃይል ነው? ማን ነው የሚጠቀምበት? ይሄን በተመለከተ ደግሞ በዛው አያይዘህ ተደርጎ የማይታወቅ በሶማሌና በኦሮሞ ህብረተሰቦች በዛ አካባቢ የሚኖሩ ትልቅ አደጋ ደርሶ ነበር። ወደ ግማሽ ሚሊዮን የሚሆኑ ከቀያቸው ከቦታቸው ተባረዋል። ከሁለቱም አካባቢ ሰዎች ሞተዋል። ድሮ ጀምሮ ያለ ነው ኢትዮጵያ ውስጥ በከብት ትንሽ ይሄ ርስፕስ መሪ ያለ ነው። ግን ያ ዲስ ቢግ ዲል አይደለም። በቤተሰብ ውስጥም ጥላቻ ምንድነው ጥል እንዳለ ሁሉ እቺ ትንሽ በሳር በከብት ይሄኛው ግን ዘር ለይቶ የመጫፋጨፍና የመባረር ምንድነው እዚህ ልዩ ፖሊስ ሮል በዚህ ላይ?
እንደ ፈረንጅ አቆጣጠር 2007 አካባቢ አበለ የሚባል የነዳጅ እንትን ያለበት ቦታ አለ። እዛ የቻይና ካምፓኒ ነበር ነዳጅ ለማውጣት ሲቆፍር የነበረው ማለት ነው። እና የኦብነግ ተዋጊዎች እዛ ላይ
አደጋ አድርሰው
ብዙ ሰዎችን ገለው ነበር። ከዛ ጊዜ በኋላ ነው ይሄ የልዩ ፖሊስ ሐሳብ የመጣው። እና መከላከያ ሰራዊቱም ብዙ በሂዩማን ራይቶችም በተለያዩ ድርጅቶች ብዙ ሲወቀሱ ስለነበር ከራሳቸው ከዚሁ ከሶማሊያ ክልል ውስጥ ሚሊሺያ ለማናና አደረጃጀም ወደሚለው ሐሳብ ነበር የገቡት። በዛ ነው ልዩ ፖሊስ ለማደራጀት ወደዛ ስራ ውስጥ
ሐላፊነቱን በዛው አከባቢ ህዝብ ላይ ለመጣል ነው ማለት ነው።
ለመጣል ማለት ነው ያው መከላከያ ሰራዊቱን ከዛ ውስጥ ከፒክቸር ውስጥ ትንሽ ዞር ለማድረግ ማለት ነው። በዛ ምክንያት ነበር ልዩ ፖሊስን ማደራጀት የጀመሩት። ያው እንደሚታወቀው የልዩ ፖሊስ በጀት፣ የልዩ ፖሊስ ስልጠና፣ መሳሪያ፣ ጥይት፣ ዩኒፎርም፣ አስተዳደር ሁሉ ነገር ሳይቀር ከህወሓት ነው የሚመጣው። ከማከላዊ መንግስት ነው የሚላከው። ያው በህወሓት በህወሓት እንትን የሚያደርገው ነገር ነው ማለት ነው። እና የልዩ ፖሊስ ዋና አላማ የሶማሌን ህዝብ ለመጮከንና ሶማሌ ክልል ውስጥ ያለውን አንዳንድ ተቃውሞ ኦብነግም ይሁን ሌሎች ተቃውሞችም ይሁኑ አፍነው ዝም ለማስደረግ ነው ልዩ ፖሊስ የተቋቋመው። ከዛ በኋላ ግን በሂደት ልዩ ፖሊስም ቁጥር እየጨመረ እያደገ እያደገ ስለመጣ አብዲሌም ያው የክልሉ ፕሬዝዳንት ምኛሄል ጨካኝ እንደሆነ ከምንም ነገር ወራላ ማይል ሰው መሆኑን ካዩ በኋላ ነው ለኦሮሞ ህዝብ ላይ መጠቀም የጀመሩት።
ኦኬ።
ይሄ ኦሮሞ ህዝብ ላይ ብቻ የሚያቆም ነገር አይደለም። በነገራችን ላይ ነገሮች ወያኔ ላይ እየተነከሩ ከሄዱ ልዩ ፖሊስን ሌሎች አካባቢዎች ላይም አምጥተው ማስጨፍጨፋቸው አይቀርም።
ይሄን ነገር አንዳንድ የፖለቲካ ታዛቢዎች ሲናገሩ ሐሳብ ሰጡበት ሰምቻለሁ፣ ሲተቹ ሰምቻለሁ። ልዩ ፖሊስ አሁን እንዳልከው በወያኔ ላይ የሚደረገው ተጽኖ እየበረከተ ከሄደ ወደ ሌሎችም አካባቢዎች ለማዝመት አላማ አለ ይላል። አንተም ትካፈላለህ ማለት ነው እና ተሳሰብ
በደንባው። ይሄ ልዩ ፖሊስን ኦሮሞ ህዝብ ላይ ከማስመታታቸው ከተወሰኑት ወራቶች በፊት ኦሮሚያ ቲቪ ላይ ተናግሬ ነበር። ልዩ ፖሊስን ኦሮሞ ህዝብን ለማምታት ልዩ ፖሊስን እያዘጋጁ ነው ያሉት። እንግዲህ ኦሮሞ ላይ መተኮስ ከመጀመራቸው ከተወሰኑት ወራቶች በፊት ማለት ነው።
ኦኬ።
ከውስጥ መረጃ ያገኘው ስለነበር አሁንም ቢሆን ለምሳሌ የልዩ ፖሊስ ቁጥር ወደ 45 ሺህ አካባቢ ደርሷል። በጣም ብዙ ነው።
በጣም ትልቅ ነው
ቁጥሩ። በደንብ ታጥቀዋል። ጨካኝ ናቸው። ጤነኛ ባልሆነ ሰው ነው የሚመሩት፣ አብዲሌ ማለት ነው። ይሄንን ኃይል አዲስ አበባ መሃል ሁሉ አምጥተው ሰው ሊያስጨፈጭፉ ይችላሉ። እና ልዩ ፖሊስ በአጭሩ የበወያኔ ቀጥታ በወያኔ ትእዛዝ የሚሰራ በወያኔ የሚታዘዝ አጋዚ እንደማለት ነው።
ምንድነው ሶሉሽኑ? ምንድነው ምን ማድረግ ነው የሚቻለው? እንደዚህ አይነት ተንኮል የሚያስብ ሰውዬ ላይ ተቀምጦ ይሄንን ሁሉ ወንጀል የሚሰራ ከሆነ ምንድነው መደረግ ያለበት ትላለህ?
አይ ቲንክ
ከማውገዝ ውጪ አን ነገር መደረግ አለበት። ምን
ትክክለው መደረግ አለበት? እኔ የምታየኝ ነገር ኢትዮጵያ ውስጥ ያለው ችግር በአንድ ቀን ውስጥ የሚፈታ አይነት ችግር አይደለም። ምናልባት አሁን ኢህአዴግ አንዳንድ ነገሮችን ሊያሻሽሉ ይችላሉ። እንደዛ አይነት ነገር አንዳንድ ነገሮችን ካሻሻሉ ጥሩ ነው የሚሆነው። ነገር ግን እነሱ ነገሮችን ማሻሻል ይጀምሩም አይጀምሩም፣ ነገሮች ባሉበት ሁኔታ ይቀጥሉም አይቀጥሉም፣ የኢትዮጵያ ህዝብ ከተለያዩ የኮሚኒቲ እና ከተለያዩ የፖለቲካ ድርጅቶች ስር ወጥተው ህዝብ ለህዝብ ተገናኝተው ከኤሊቶች ውጪ ህዝቡ ለኛ እስካሁን የነበረው ሁኔታ
አልሰራለንም፣
አዲስ ነገር ነው የምንፈልገው። በየአካባቢው ያሉት ሰዎች አሁን ለምሳሌ ከስዊድን ቢንጀምር ስዊድን ውስጥ ኦሮሞዎች አሉ፣ አማራዎች አሉ፣ ሶማሌዎች አሉ፣ አፋር አለ፣ ኦልሞስት ሁሉም አሉ ስዊድን ውስጥ። ከዚሁ ቢንጀምር ካሉት የተለያዩ ድርጅቶችና ኮሚኒቲዎች ውጪ ተገናኝተን የራሳችን የጋራ የሆነ እንደ ሰው ልጅ እንደ አንድ ሀገር እንዳላቸው ሰዎች የሚያገናኘንን ነገር ፈጥረን መገናኘትና መወያየት ብንጀምር እና ትልልቅ መድረኮችን መጥራት እነዛን መድረኮች ደግሞ የብሔር የድርጅት ስም ባይሰጣቸውና
በኢትዮጵያ ስም
ሁሉም በቃ መጥቶ ሊገናኝበት የሚችልባቸውን በየአካባቢው እንዲህ አይነት ስራዎች ቢጀመሩና ሰዎች እንደ ሰው እንደመሆናቸው መጠን ተገናኝተን መፍትሄ መፈለግ መቻል አለብን።
እንግዲህ አድማጮቻችን የምትከታተሉት ከአብዱላሂ ጋራ የምናደርገው ውይይት ነው። ይህ ውይይት እስከ 6 ሰዓት ድረስ ይቀጥላል። ተመልሰን እንመጣለን ካንድ ሙዚቃ በኋላ። ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት ድረስ በአማርኛ የሚያስተላልፈው ፕሮግራም እንደቀጠለ ነው። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። አብዱላሂ አንተ እንዳልከው እንግዲህ እንደሰው እንደ ኢትዮጵያ ይሆነን እንደ ሰውነታችን ያንዳንዳችን እንደ ኢትዮጵያነታችን ባንድ ላይ ተሰባስበን እስከዛሬ ይሄን ዋከሄድ አላዋጣንም በጋራ ሆነን እስቲ ችግራችንን እንዴት እናርገው ብለን ምንዋይ የሚል ጥሩ ሐሳብ አቀርባለሁ። እንሱን ለማድረግ አንድ 1000 ኪሎ ሜትር ለመጓዝ የመጀመሪያ አንድ እርምጃ መራመድ አለብህ። ባንተ በኩል ስለ አንተ ጓደኞች አንተ ምታቃቸው ባንተ አካባቢ በኔም አካባቢ ወዘተ ብዙ ጊዜ እዚህ እንደማየው ስብሰባ ይጠራል። በኢትዮጵያውያን ስም አመት ባል የሚከበራል። የተለያዩ አመት ባሎች አሉ። እዛ አመት ባል ላይ ለጊዜው አነሰም አደገም ትንሽ የኢትዮጵያውያን መሰብሰቢያ ኮሚኒቲ አለ። እዛ ላይ ግን ሰው አይመጣም። በተለይ ከተለያየ ኮሚኒቲ የሆንት እንዳልከው ከሶማሌው ከኦሮሞው ከትግራዩ ወዘተ እንወክላለን የሚሉት አይገኙም። ያንን ማድረግ ካልቻለም ከመጀመሪያውኑ መገናኘት መወያየት ችግር ምንድነው? እኔም እንኳን አንተን ችግር ካፈልልሃለሁ ችግሬ ይሄ ነው አንተም ችግርን ንገረኝ ወዘተ ደስታን አብረን እንካፈል ካልተባባልን እንዴት አርገን ነው ይሄንን አንተ ያልከውን ትልቁን ነገር ማድረግ የምንችለው? ብዙ ጊዜ ኢትዮጵያ ኮሚኒቲ ይጠራል አመት ባልኑና አብረን እናክብር ስለ ሀገራችን እንወያይ ስለ አንድ ብሔር አይደለም ስለ ሀገራችን ችግሩን ደስታውን የሚመጡት በተለይ አንተ ካልካቸው ኮሚኒቲዎች ውስጥ የለም። ለምሳሌ ከኡጋዴን አካባቢ የሚመጡ ልጆች አንድ ቀን እኔ እዛ አካባቢ ሲመጡ አይቻላቅም። why
ይሄ በጣም ጥሩ ጥያቄ ነው። ለምሳሌ እኔ አሁን እዚህ ሀገር ከመጣሁ ወደ 5 አመት አልፎኛል። የኢትዮጵያን ኮሚኒቲ ሁለት ጊዜ ነው አይቼ ማውቀው። እሱም በቅርብ ጊዜ ነው። ማን ነበር ሰው ነበር የጋበዘኝ?
አቃሉ
የቀጥታ ግብዣ ስለተደረገልኝ እና አድራሻ ተላከልኝ ቦታው ተነገረኝ መጣሁኝ። እስከዛሬ እንደዛ ይጋበዝን ሰው አልነበረም። በመከታት ብዙ ጊዜ ማያቸው ዜናዎችም ምንም ላይ ማላገኝም ነበርና ሳስበው ምናልባት እየተማርኩ ወራለሁት ትምርት ውስጥ እንዳያስገባኝ
እሱ ችግር የለም ገብቶኛል እንደምት ኢንፎርሜሽን እንትኑን ነው እንትሉ
እንትናላው
ጋፓል
ባብል ፊልተር የሚባል ነገር ፊልተር ባብል የሚባል ነገር አለና ምንድነው መሰለህ አሁን ለምሳሌ ፌስቡክን እንደ ለምሳሌ ብንወስድ ፌስቡክ ውስጥ ያሉህን የፌስቡክ ጓደኞች አንተ ላይ ትልቅ ተጽዕኖ አላቸው ምናልባት እንበል አሁን ለምሳሌ እኔ ከሶማሌ ክልል ነው የመጣሁት ፌስቡክ ላይ እኔ በጣም ብዙ ጓደኞች የለኝም ብዙ ጊዜ አልቀበልም በሺዎች የሚቀጠሩ ምናም ጓደኞች የለም ትንሽ ጓደኞች ናቸው ያሉኝ እነዚህ ጓደኞች ፌስቡክ ላይ ያሉኝ ጓደኞች ሁሉም ከሶማሌ ክልል ከሆኑ የመጡት እኔ ላይ ያላቸው ተጽዕኖ ትልቅ ነው የሚሆነው እምሰማው ማናባው ማየው የምመለከተው ቪዲዮ ሁሉ ነገር ስለ ሶማሌ ክልል ነው የሚሆነው አይ ከሶማሌ ክልል ብቻ መሆን የለበትም ብዬ ከኦሮሞም ከአማራውም ከሌሎችንም ጓደኞች ቢይዝ ስለተለያዩ አካባቢዎችን አያለው ከኢትዮጵያ ወጥቼ ከሌሎች ሀገሮችም ሰዎችን አድባደርግ ስለ የተለያዩ ሀገሮችን ማየት ጀምራለሁና ይሄ የፊልተር ባብል የሚባለው የፌስቡክ አልጎሪትም እና ሌሎች የሶሻል ሚዲያ አልጎሪትሞች ምንድነው የሚያደርጉት መሰለ ክሊክ የምታረገው ነገር ያዩና ስለዛ ነገር ብቻ ነው የሚነግሩ ባህር ዳርን በተመለከተ አንድ ቪዲዮ ላይ ክሊክ ስታደርግ ሌሎች ባህር ዳርን በተመለከተ የተሰሩትን ቪዲዮዎች ሰብስቦ ያመጣልሃል
ገባኝ
ከዛ ውጪ ሌላ ነገር አያሳይህምና ከፌስቡክ ውጪም የኛ ኮሚኒቲዎች አሁን ውጭ ሀገር ያለን ሰዎች እንደዛ አይነት ባብል ውስጥ ነው ያለነው ሶማሌው የሶማሌ ባብል ውስጥ ነው ያለው አማራው የአማራ ባብል ውስጥ ነው ያለው የምትሰማው የምታገኘው ቡናም ቢሆን አብረህ መጠጣው የዛው አካባቢ ሰው ነው ፈልጋ ሳይሆን እዛ ሰርክል ውስጥ ስላለህ ነው እና እንዴ አሁን ለምሳሌ የኢትዮጵያ ኮሚኒቲ ላይ ስብሰባ ተዘጋጅቶ ሰዎች የማይመጡበት ምክንያት እንዴ አነ ችግሮች ስላሉ ነው
ያንን ባብል ሰብረን መውጣት
አለብን ሰብረን መውጣት አለብን እንዴት ነው ሰብረን መውጣት የምንችለው በአንድ ጊዜ ሰብረህ ልትወጣበት የምትችል አይነት ነገር አይደለም በትንሹ ግን መጀመር እንችላለን ለምሳሌ እናንተ በየዊከንዱ እየተደዋወልን ተገናኝተን ሻይ ቡና ማለት ብንጀምር ከዛ በኋላ ደግሞ ቀስ ብለን አንድ ሰው ሁለት ሰው አራት ሰው አምስት ሰው ይያል የተወያየን በደንብ እየተመካከን የሆነታች ከልባችን እየተመካከን ብንሄድ ያቺ በሁለት ሰው በሶስት ሰው የተጀመረው ግሩፕ ያደገ ሊሄድ ይችላል ከዛ በኋላ ምናልባት ከሁሉም ኮሚቴዎች እየሰበሰብን ይሄ የኮሚኒቲ ምናምን የሚለውን ነገር ቻሌንጅ ማድረግም እንችላለን ልንሰብራቸውም እንችላለን እና አይ ቲንክ በአንድ ስቴፕ ብንጀምር ከዛ ባብል ውስጥ መውጣት እንችላለን
እንዳልኩት 1000 ኪሎ ሜትር ለመራመድ አንድ እርምጃ መጀመር ያስፈልጋል ነው ምለው ጥያቄ አለ
መሰለኝ ያው ጥያቄም ያው ሌሎችንም ያው ምናልባትም እንግዳችንን ብቻ ሳይሆን ሌሎችንም በዋንኛነት በተለይ ፖለቲካውን ዘውራለን ለኢትዮጵያ ጉዳይ መለከተናል ቢሉትንም እንደ ጥያቄም እነሱም የሚያደምጡን ከሆነ ለመሰንዘር ነው እና እሺው እንግዲህ ዛሬ በሶማሊያና ኢትዮጵያ መስተጋብር ላይ ያለ ሂደት ነው የሶማሊያ ማህበረሰብና ካየ ነው አህመድ ለአብዱላህ መጠይቅም ፈልገው ባሳለፍናቸው 27 አመት የህወሓት ኢህአዴግ አገዛዝ ሂደት ውስጥ የሶማሊያ ማህበረሰብ በፖለቲካ ውሳኔ ሰጭነት ሂደት ውስጥ ያለው ሚና እጅግ በጣም ያናሳና የተዘነጋ ማህበረሰብ ነው
በኢትዮጵያ
በአጠቃላይ የፖለቲካ ሁኔታ እንዲሳተፍ አይደረግም ጫና ውስጥ እንዲገበይ ድረስ ሌሎችን ማህበራቶች ኢትዮጵያን መሰረት ያረጉት ስለ ኢትዮጵያ አንድነት ትኩረትና ምልከታ አለን ራእይም አለን ብለው የሚንቀሳቀሱ ተቋማቶችም ሆነ የፖለቲካ ድርጅቶች የሶማሊያን ማህበረሰብ ኢትዮጵያ ውስጥ ካየው ሶስተኛው ትልቁ ማህበረሰብ ሶማሊያ ነው እንደመሆኑ አንፃር ያንን ያካተተ ወይም ያንን ማህበረሰብ ላይ የመስራት ፍላጎትና የሥራ ሂደቶችን አታይም እና በዚህ ሂደት ውስጥ የሶማሌ ማህበረሰብ እንዲታፈን እንዲጨቆንና ሐሳቡን በነጻ እንዲገልጽ የተደረገበት የሥራ አካሄዶች የሉም ኢቭን ሚዲያዎችንም መጥቀስ እንችላለን ሚዲያዎች ያላቸው አትኩሮት ኢቭን ከአደረጃጀቱ ከማህበረሰብ አደረጃጀት አንፃር ስታየው ለሶማሊያ ማህበረሰብ ከመስጠት ይልቅ ሌሎች ቦታ የሚያዩበት ሂደቶች አሉና ይሄ ነገር አጠቃላይ ሀገራዊ ለውጥ ለማምጣት በሚሄድበት ሂደት ውስጥ የሚፈጠረው እክል ወይም ክፍተት ሰብ ከፍተኛ ነው በያምናለውና ከዚህ ማንፃር እየተደረገ ያለው ሂደት በእናንተ ጋም ካለ መረጃዎችን ብታረዩ ከሰሞኑ እዚህ ስቶክሆልም አካባቢ ሆነ ነገር ያለ ይመስለኛል ከሶማሌ ማህበረሰብ እሱንም መሰረት ያረገ ዘለቄታዊ መፍትሄ ለማምጣት ኢትዮጵያ አንድ እንድትቆም የሶማሌ ማህበረሰብ በዚህ የመቋቋም ሂደት ውስጥ መሰረታዊ ሚና መጫወት መቻል አለበት። እስካሁን ግን ባለው ሂደት ውስጥ ሶማሊያን ያካተተ በደንብ እንትን ያለ አይደለም እና ይሄ ነገር ለምን ሆነ መፍትሄውስ ምን መሆን መቻል አለበት ሚሊዮን ማሳብ እንድትሰጥበት ነው።
አጋበሎ ደስ
አው አመሰግናለሁ። ትልቅ ጥያቄ ነው። ያው ምናልባት ያልከውን ሁሉንም በአንድ ጊዜ እንትን ማድረግ ምችል አይመስለኝም። ነገር ግን በሶማሌ በኩል ያለው ያው ከዚህ በፊት ብዙ ችግሮች ነበሩ እንደማንኛውም ሌሎች የኢትዮጵያ ብሔሮች ላይ የነበሩት የጭቆናም የተለያዩ ችግሮች ሶማሌ ላይም ነበሩ። ምናልባት ሶማሌ ክልልን ከሌሎች አካባቢዎች ለየት የሚያደርገው የሶማሊያና የኢትዮጵያ ጦርነቶች ነበሩ። የነዛ ፖለቲካ ችግሮች ነበሩ። በዛ የተነሳ ብዙ ጋቦች ተፈጥረዋል። ከሶማሌ ክልል ብዙ ኢንተለክቹዋሎች ብዙ ሰዎች ወደ ሶማሊያ የሚሰደዱበት ብዙ አጋጣሚዎች ነበሩ። ከዚህ በፊት የነበሩ ስርዓቶች ማለት ነው። እና ያ ኢንተለክቹዋሉም ወደዛ እየሰደደ ብዙ ጋብ ተፈጥሮ ነበር። ላለፉት 27 አመታትም የሚሰደደው ኢንተለክቹዋል ቀጥሏል። የተማረው አብዛኛው የተማረው ሰው ኃይል ከሶማሌ ክልል ተሰዶ ነው ያለው። ሆኖም ግን አሁን ላለፉት 27 አመታቶች እንዳየናቸው ከሶማሌ ክልልም ብዙ ተቃውሞ ነበር። ህወሓትንም ብዙ ሰዎች ተቃውመዋል። የጦርነቶችም አሉ። ብዙ እንትኖች አሉና ይሄ የረጅም ታሪክ ያለው እና ጋቡ የተፈጠረበትን በደንብ ለማብራራት ጊዜ የሚወስድ የሚጠይቅ ነገር ነው። ባጭሩ ግን የሶማሌ ህዝብ ማለት በቁጥር በሶስተኛ ደረጃ ነው የሚገኘው። በመሬት ስፋትም በሁለተኛ ደረጃ የሚገኝ ክልል ነው። ሆኖም ግን የኢትዮጵያ ፖለቲካ ላይ ብዙ ተሳትፎ የለውም። አይ ቲንክ ይሄ እነዛ ጋቦች እንዳሉ ሆነው በኢትዮጵያ ፖለቲከኞች በኩልም ስና ኢግኖራንስ አለ። ኢግኖራንስ ማለት ብዙ ጊዜ ፖለቲከኞች ፍልፍታቸውን ያለውን ነገር ብቻ ነው የሚያዩት እንጂ አርቀው የሚያዩ ፖለቲከኞች እስካሁን ብዙ ምን ያላየው። ለምሳሌ ኬንያን እንደ ለምሳሌ ቦስት የኬንያ ውስጥ ያሉት ሶማሌዎች በቁጥር በጣም ትንሽ ናቸው። ከኢትዮጵያ ውስጥ ካሉት ሶማሌዎች በጣም የሚያንሱ በጣም ትንሽ ናቸው። ኬንያ ውስጥ ያሉት ሶማሌዎች መንግስት ላይ እና ፖለቲካ ላይ ያላቸው ተሳትፎ ግን በጣም ትልቅ ነው። የኬንያ የውጭ ጉዳይ ሚኒስቴር ሶማሌ ነች። የቀድሞው የኬንያ ፓርላማ አፈ ጉባኤ መሰለኝ ካልተሳሳት ሶማሌ ነበር። የኬንያ መከላከያ ዋና ኃላፊ ሶማሌ ነበር። ያውም የኦጋዴን ተወላጆች ናቸው አብዛኞቹ። የኬንያ ሴኩሪቲ ኃላፊ ሶማሌ ነበር። እና እንግዲህ ይሄ ኬንያ ውስጥ ያላቸው ተሳትፎን በተመለከተ ነው። በቁጥር ግን ትንሽ ናቸው። ናይሮቢን ብትሄድ ከዛ ከኬንያ ሶማሌ ውጭም የሶማሊያ ሶማሌዎች ራሱ ሶማሊያ ከፈረሰች በኋላ ኢኮኖሚው ወደ ናይሮቢ ነው የገባው። ናይሮቢ አሁን ብትሄድ እስሊ የሚባለው የናይሮቢ አካባቢ በጣም ቡም ሆኗል ኢኮኖሚው። ናይሮቢ ውስጥ ያሉ ትልልቅ ፎቆች ሚሊዮነሮች የሚባሉት የሶማሌ ተወላጆች ናቸው። ኬንያ ውስጥ እንዲህ አይነት የሶማሌ ተሳትፎ ያለው የኬንያ መንግስት ሶማሌ ላይ ጫና ስላላደረገ ነው። ከማንም የኬንያ ብሔሮች ለይቶ ስላልጮከነ ኬንያ ውስጥ ትልቅ ተሳትፎ ማግኘት ችለዋል። እንግዲህ ኢትዮጵያ ውስጥ ያሉት ሶማሌዎች ከዛ በበለጠ እንዳውም በሶስተኛ ደረጃ ነው በቁጥር ብዛት ኢትዮጵያ ውስጥ የሚገኙት። ነገር ግን ከፖለቲካው ተገልለዋል። ማን የገለለው? ፖለቲከኞች ናቸው። እነዚህ ፖለቲከኞች ስለማያውቁ ነው፣ ኢግኖራንስ ነው። ብረዱና እዚ ብሔረሰብ ውስጥ ያለውን ለኢትዮጵያ ሊያደርጉ የሚችሉት አስተዋጽኦ ኢኮኖሚውን በተመለከተ አገሪቷን ለማሳደግ ሰላምን በተመለከተ ያለውን ኦፖርቹኒቲ ስላላዩ ነው ፖለቲከኞች ሊያሳትፉ ያልቻሉት እስካሁን ማለት ነው።
አርቆ አያስቡም
እንጂ ኢግኖራንስ ስላለ ነው እንጂ ኢግኖራንስ ባይኖርና እዙ በቃ ፊት ለፊት ያለው ነገር አሁን ለምሳሌ ፖለቲካ አሁን ያሉትን በመቃወምም ባለመቃወም ያሉት ፖለቲከኞች ስናይ በጣም አርቀው ሲያስቡ ስለ አማራና ስለ ኦሮሞ ነው የሚናገሩት። አማራው ፖለቲከኛ በቃ ራሱን ጥሩ አርጎ ለማቅረብ በጣም አርቆ ሲያስብና ሲታይ ስለ አንዳንድ ብሔር ብሔረሰቦች ያወራል። በብዛት ግን ስለ ኦሮሞ ነው የሚያወራው። የኦሮሞ ፖለቲከኛ ስታይ ደግሞ ሌሎች ስለ ሌሎች ብሔር ብሔረሰቦች ቢናገርም በደንብ ግን ፎከስ አድርጎ የሚናገረው ስለ አማራ ነው። እና አማራ ኦሮሞ ከሚል ነገር የራቀ በደንብ አርቆ የሚያስብና ሁሉንም አንድ ላይ ሰብስቦ ማምጣት የሚችል ፖለቲከኛ እስካሁን አላየሁም። እና ይሄ የኢግኖራንስ ችግር መሰለኝ ሁሉንም ማሳሰብ።
ግን እንደዛ ማለት ማንችልበት ሂደት አለ። በተነጻጻሪነት ህወሓት ደግሞ በበላይነት አግሪቷ የሚዘውራት አምባገነን ህወሓት በራሱ የፖለቲካ አደረጃጀት ውስጥ በደንብ እንዲገባና እንዲሰርግ ያደረገበት ሂደት አለ። የሶማሊያን እዛ ወክለዋለሁ ያለው ማህበረሰብና እየተጠቀመበት ያለበት ሂደት አለ። ኢግኖር አልተደረገም። ኢግኖር ምንድነው እንዲሳተፍ የተደረገው በተንጋደደና በተንሸዋረረ መንገድ ነው የሆነውና
አንድ እሱ ነው። ሌላ ሁለተኛው ግን እሱ የሚለው ኢግኖር ተደረገ የሚለው እንደገባኝ ከሆነ የህዝቡን ነው ህዝቡን ሳፊውን ህዝብ እንጂ በፖለቲካ ደረጃማ ፖለቲከኞች ቅድም እሱ እንዳለው ፖለቲከኞቹ እንደነ አብዲ ማነው አብዲ እንደ አብዲሊ አይነቱ ላይ ቁጭ ብለው ነው ያሉት። ያው እነሱን ወያኔዎችም እንደንተን ነው የሚያወጩ ሶ የህዝቡ መሰለኝ። ሰዓታችን እየሄደች ስለሆነ እስቲ አንድ አጭር ጥያቄ ልጠይቅና አጭር መልስ ስጠኝ። ምን ትላለህ? እንግዲህ ኢትዮጵያ ውስጥ በየቀኑ አዳዲስ ነገሮች አሉ። ለውጥ ህዝቡ ለውጥ ይፈልጋል። በሰላም በዲሞክራሲ በአንድነት መኖር ይፈልጋል። እነዚህ ወጣቶቹ ንቅናቄ ብዙ ነገሮችን አምጥቷል። ሰሞኑን እንደው መንግስት ተገዶ ከስልጣን አውርዶ አንዱ ሌላውን ሾሟል። ስለ ዶክተር አብይ መመረጥ ባጭሩ ምን ይመስላል? ምን ይታያል?
የመጀመሪያውን ትንሽ አንዴ ቀለመውሰድ ኢግኖር የተደረገው ህዝቡ ነው አህመድ እንዳለው እንጂ እና አብዲሌና የመሳሰሉት ያሉ ሰዎችማ ተሳትፈዋል። ጥቅም የለውም። ያ ህዝቡ ነው ኢግኖር የተደረገው። የዶክተር አብይን መመረጥ በተመለከተ ያው ብዙ ነገሮች እየተባሉ ነው። ብዙ የሚደግፉ ሰዎች አሉ፣ የሚቃወሙ ሰዎች አሉ። እኔ ለመቃወምም ለመደገፍም ስራቸውን ማየት አለብኝ። ጥሩ ነገር ከሰሩ ያው ሁላችንም መደገፋችን አይቀርም። ሁኔታዎች በነበሩበት ከቀጠሉ ደግሞ መቃወማችን ይቀጥላል።
በጣም ጥሩ። የኢትዮጵያ ድምጽ ሬዲዮም የሚያምንበት ነገር ቢኖር ይሄ ነው። በመግቢያ ፕሮግራማችን ላይ እንዳልነው እንግዲህ ንሰውዬ ከባድ ኃላፊነት ይጠብቃቸዋል። ሲናገሩ ሰምተናቸዋል። ያንን በስራ ላይ ማዋል መናገርና በስራ ላይ ማዋል አንድ አይደለም። ለማንኛውም ነገን እንጠብቃለን። በነገ በፓርላማው ላይ ንግግር ያደርጋሉ ተብሎ ይጠበቃልና የሚሉትን እንሰማለን። እንግዲህ አብዱላሂ ወደፊት እየተገናኘን በሶሻሉም በምኑም በኢትዮጵያ ኮሚኒቲም አብረን ቡና ሻይ ይያልን እንደምንቀራረብ እኔና እንኳን እንተንኳ ብዙ ጊዜ እንገናኛለን በተለያየ መንገድ
ባብሉን እንደምንሰብረው
ባብሉን ለመስበር እንሞክራለን። አድማጮቻችን በሚቀጥለው ሳምንት ፕሮግራማችን የፋሲካን በዓል ምክንያት በማድረግ ለአድማጮች ዘውዱ እንከፍታለን ብለኛል አይደለም። ለአድማጮቻችን የቴሌፎን መስመር ከፍተን እንኳን አደረሳችሁ እንድትባባሉ ድልን ሰጣለን። እንግዲህ በውጭ በአገር ቤትም ከአገር ቤት ውጭም በመላው ዓለም ዙሪያ ያላችሁ ኢትዮጵያኖች በስልክ ቁጥራችን 00468191000 በመደወል በሚቀጥለው ሳምንት እንኳን አደረሳችሁ መባባል ትችላላችሁ። ጤና ይስጥልን። እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ አቢ የዛሬው ቴክኒሽያናችን እና የፌስቡክ ኃላፊ ዘውዱ የአቀናባሪው እና መብራቱ ነን። መልካም ሳምንት ኮልኮላዌ ኮልኮላዌ ኩይ ኩይ ሰይ
ዘናላለኒ